From the conference center
at Solle Katama Kamigenyo Beta Maktes Adababa Gubaya Drashji Admato Samani Aratanyao Yagimasha Matawi Yihala Nyauk and Kedusani Jesus Christos Beta Christian at Takalai Gubayeno Lezitanagariuch Katakala Balasaltarna Katakala Beta Christian Mariuch Tamerto Yezis of Saba Musica Mikarbo Bamormorn Tabernacles of Mariuch Yonat. This broadcast is furnished as a public Yes, it's in the Hisbagal Glot be Misracho be Bonivel Masracha drijit no. Yala fikad yihin program mabazat magdat besuhum matem wem balela metekem yetekelekele no.
President Henry B. Eyring.
Yeta Kristianuk addami yemarar yemejemara makani President Henry B. Eyring yezin kifel sibsaba yimarallu.
Brothers and sisters,
ወንድሞችና እህቶች ለዚህ ለአምስተኛውና ለመጨረሻው የ184ኛው የግማሽ ዓመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን አጠቃላይ ጉባኤ እንኳን ደህና መጣችሁ። ይህን ጉባኤ የሚመሩት ፕሬዝዳንት ቶማስ ኤስ ማንሰን ይህንን የስብሰባ ክፍል እንዳካሄድ ጠይቀውኛል። በእነዚህ ስብሰባዎች በዓለም አቀፍ በራዲዮ በቴሌቪዥን በኢንተርኔት ወይም በሳተላይት መተላለፍ ያለም ቢሳተፉት የቤተ ክርስቲያን አባላቶችና ጓደኞች ሰላምታችንን እናቀርባለን። የዚህ ስብሰባ መዝሙር በማክ ውልበርግና ራያን መርፊ አመራር ስር ሊንዳ ሚክ ሞርጌትስ እና ቦኒም ጉድሊፍ ኦርጋን እየተጫወቱ የሚያቀርቡልን የሞርማን ታብርናክል ዘማሪዎች ናቸው። ዘማሪዎቹ አቤቱ ሁሉን ቻይ እግዚአብሔር ሲታይ በሚለው መዝሙር ይንሰብች ይጀምራሉ። የመክፈቻው ጸሎት ለሰባ አባል ሽማግሌ ዴቪድ ኤፍ ኤቨንስ ናቸው።
God. Our dear Father in heaven, as we
የሰማይ አባታችን ሆይ በዚህ የመጨረሻው አጠቃላይ ጉባኤ ስብሰባ በዚህ አንተ ፊት ስንመጣ ለተቀበልናቸው በረከቶች እና ለተማርናቸው ነገሮች እና በነቢዮችህና በእነሱ አማካሪዎቻቸውና በአስራ ሁለት ሐዋርያት የሰማናቸውን ምክሮችን ለመቀበል በመቻላችን እናመሰግናለን። በዚህ ሳምንት ስንጠብቃቸው ነበርና አብረን በነበርንበት ጊዜም በነበረን በረከቶች እናም ያንተን ቃላቶች ለመስማት በነበረን እድሎች እናመሰግናለን። ሰላም እንዲኖረና የመንፈስ ነክቶን የተባልነውን እንድናውቃቸው እንድትረዳንም ጠይቃለን። የሚናገሩትንና የምናዳምጠውን በሙሉ መንፈስ ከኛ ጋር ሆኖ ለመረዳት እንድንችል እንድትረዳንም ጠይቃለን። ፕሬዚደንት ሞንሰንን እንደ አንተ ነቢይና ወላ ራእይ ለመደገፍ በመቻላችንም እናመሰግናለን። በሕይወታቸው በሙሉ እነዚህ የሚያገለግሉ እንድትረዳቸውም እንጠይቃለን። የአንተ በረከቶች በዚህ ሁሉ ከእኛ ጋር እንዲሆንም እንጠይቅ በኢየሱስ ክርስቶስ ስም ነው። አሜን።
We will now be pleased to hear.
አሁን ከ12ቱ ሐዋርያት ሸንጎ አባላት ሽማግሌ ኤም ራሰል ባርድና ሮቸር ጂ ስካት ንግግሮችን ለማዳመጥ እንደሰታለን። እነሱንም ተከትለው ንግግራቸውን በፖርቱጋል ቋንቋ የሚያቀርቡት የሰባዎች አባል ሽማግሌ ካርሎስ ኤ ጎዲያ ንግግርን እናዳምጣለን። እንግሊዝኛ ቋንቋዎች በኮንፈረንስ በጉባኤ መደረሻ ውስጥ ይታያሉ።
በቅርቡ ጓደኛዬ ወደ ወንድ ልጁን በዩታ ደቡብ ምስራቃዊ ውስጥ ወደሚገኘው ኮሎራዶ ወንዝ ፏፏቴ ለሸለቆ ለሽርሽር ወሰደው። ሸለቆው በ14 ማይል ያለው በፍጥነት በሚያዝናና አደገኛ ሁኔታ በሚቻለው ፏፏቴ ታዋቂ ነበር። ለጀብዱዋቸው ዝግጅት በጥንቃቄ ስለ ግላዊ ዝግጅትና የተለመደና ድብቅ የሆኑ አደጋዎችን የያዘውን የብሔራዊ ፓርክ አገልግሎትን ደረገጽ ከለሱ። በጉዞ መጀመሪያ ላይ አንድ ልብጅ ያለው የወንዙ መሪ ሶስት ቁልፍ የሆኑ በፏፏቴ ውስጥ ያሳሰቡትን ደህንነት የተሞላበትን ጉዞ የሚያረጋግጡ ሕግ ደንቦችን ላይ በማተኮር አስፈላጊ የደህንነት መመሪያዎችን ከለሰ። አንደኛው ጀልባ ውስጥ መቆም፣ ሁለተኛው ሁልጊዜ የሕይወት ጃኬትን ልበሱ፣ ሦስተኛው ደግሞ ሁሌም በሁለት እጃችሁ ያዙ የሚል ነበር። እሱ ከዛ የበለጠ አትኩሮት እንዲህ አለ፣ ከሁሉም በላይ ሕግ ደንብ አንድን አስታውሱ፣ በጀልባ ውስጥ ቆዩ። ይህም በጀምንነት የአዳኛችን የሟች ጉዞ አስታወሰኝ። ብዙዎቻችን በሕይወታችን ውስጥ የሕይወትን ሰላማዊ ጊዜ ስንደነቀው እንገናኛለን። በሌላ ጊዜ በ12ኛው ማይል ውስጥ ከሚገኘው የፏፏቴ ሸለቆ ጋር የምነጻጸር ከባድ ጊዜዎች፣ ለምሳሌ እንደ አካላዊና አእምሮዊ የጤና ጉዳዮች፣ የምንወደው ሰው ሞት፣ ያልተሳሉ ሕልሞችና ተስፋዎችና ለሌሎች ሰዎች ደግሞ የሕይወት ችግሮች፣ ጥያቄዎችና ጥርጣሬዎችን ሲያጋጥሙ የሚከሰት የእምነት ጉድለቶች ያጋጥሙናል። ጌታ በማመልከትና ጀልባን እንደ የሕይወት ጃኬትና የሕይወት ወንዝ የመሳሰሉትን ወደ መጨረሻ መድረሻው እንድንደርስ የምረዱንን ምሬትና የደህንነት መመሪያዎችን የምሰጡ ልምድ ያላቸውን የወንዝ መሪዎች አስፈላጊ አቅርቦች ጨምሮ እርዳታ ሰጥቶናል። ሕገ ደንብ አንድ ስናስብ፣ በጀልባ ውስጥ ቆዩ። ፕሬዚዳንት ብሪገም ያንግ አስተማማኝ ጽዮንን እንደ ኋለኛው ቀን ቅዱሷን የኢየሱስ ክርስቶስ ቤተ ክርስቲያን ተጠቅሞበታል። በአንድ አጋጣሚ ላይ እንዲህ አሉ፣ በውቅያኖስ መሃል ውስጥ ነን፣ ማዕበል ይመጣል እና መርከቦቹም እንደምሉት መርከቧ ለመንፈስ እየተቸገረች ነው። አንዱ እዚህ አልቆምም፣ ይቺ የጽዮን መርከብ ነች ብዬ አላምንም። ነገር ግን በውቅያኖስ መሃል ነው ያለነው። አያገባኝም፣ እዚህ አልቆይም። ኮቱን አወለቀና ከመርከቡ ላይ ዘለለ። አይሰምጥም? አዎ፣ ይህንን በቤተ ክርስቲያን ለምተው ሁሉ ይህ ነው የሚከሰተው። በሌላ አጋጣሚ ፕሬዚዳንት ያንን የሕይወት መልካም ሲሆን ሲባረኩ መንገዳቸውን ስለሚያወጡ ሰዎች እንደሚጨነቅ ተናገረ። ጸጥ በል፣ አየር ውስጥ ነው። አስተማማኝ የጽዮን መርከብ የተረጋጋ ንፋስ ውስጥ ስትነፍስ እና ሁሉም ተሳትፎ ሳለ አንዳንድ ወንድሞች በትናንሽ ጀልባዎች ላይ ለመዋኘት ሲወጡ እና አንዳንዶቹ ሲሰምጡ ሌሎች ሲወስዱና ሌሎች እንደገና ወደ መርከቧ ይመለሳሉ። በአስተማማጅ በመርከቧ ላይ እንቆይ እና ወደ ወደቡ በደህና ትሸከመናለች። ልትጨነቁ አይገባም። በመጨረሻም ፕሬዚዳንት ያንግ ቅዱሳኖች እንዲህ አስታወሰ፣ በአስተማማኝ የጽዮን መርከብ ላይ ነን። እግዚአብሔር መሪያችን ይዘዋል እና እዛም ይሆናል። ሁሉም መልካም ነው። ጌታ እዚህ ስለሆነ ሁሊያን ዘምሩ፣ በቃሉ ያጸናል፣ ይመራናል፣ እናም ይጠቁሙናል። ሰዎች በአምላካቸው ሙሉ መተማመን የሚኖራቸው ከሆነ ቃል ክዳናቸው እንዲሁ አምላካቸውን የሚተው ከሆነ በትክክል ይመራናል። ዛሬ የምናደርገው ፈተናዎች ከግምት በማስገባት እንዴት ነው በአስተማማኝ የጽዮን መርከብ ላይ የምንቆየው? እንዲህ ነው የምናደርገው። በኢየሱስ ክርስቶስ ያለንን እምነት እና ለወንጌል ያለንን ታማኝነት በሕይወት ውስጥ አንዱ ሳይሆን በተደጋጋሚ በመጨመር ቀጣይነት ያለው ለውጥ መለማመድ አለብን። አልማ እንዲህ ጠየቀ፣ እና አሁን እነሆ ወንድሞቼ እንዲህ እላችኋለሁ፣ የልብ መለወጥን የተለመዳችሁ ከሆነ እናም ያዳኛችሁን የፍቅር ዜማ ለመዘመር ከተሰማችሁ አሁንም ልሰማችሁ ይችላል። ልምድ ያለው የወንዝ መሪ ዛሬ እንደ ቤተ ክርስቲያኗ ሐዋርያዎችና ነቢያቶች እንዲሁ ተነሳሱ። የአገር ውስጥ የክህነት ረዳት መሪዎች ሊወስዱ ይችላሉ። በደህንነት ለመጨረሻ ወደምንሄድበት ቦታ እንድንደርስ ይረዱናል። በቅርቡ በአዲስ የሚስዮን ፕሬዚዳንት ትምህርታዊ ጉባኤ ላይ ተናገርኩኝ። እናም እነዚህን መሪዎች መከርኩኝ። የሚስዮኑን ዐይኖች በቤተ ክርስቲያን መሪዎች ላይ አቆዩ። በተሳሳተ መንገድ አንመራችሁም እና ልንመራችሁም አንችልም። ሚስዮኖቹም ዐይናቸውን በእኛ ላይ እንዲያተኩሩ በሚያስተምሩበት ጊዜ የሰማይ አባትና ጌታ ኢየሱስ ክርስቶስ የበላይ ሆኖ የሚመራት ቁልፍ ባላቸው የክህነት መሪዎች አማካኝነት ከሚያደርጉት ይልቅ የቤተ ክርስቲያን ጉዳይ እንዴት እንደሚያስተዳድሩ የበለጠ የሚያውቁትን የሚመስላቸውን በፍጹም እንዲከተሉ አያስተምራቸውም። በአገልግሎቴ ውስጥ የጠፉትና ግራ የተጋቡትን ሰዎች በተደጋጋሚ ቀዳሚ አመራሮችና 12 መልእክተ ጉባኤዎች ኅብረት ባለው ድምፅ ሲናገሩ በዛ ጊዜ የጌታ ድምፅ መሆኑን የረሱ ሰዎች እንደሆነ አረጋግጫለሁ። ጌታ በራሴ ድምፅም ሆነ ወይም በአገልጋዮቼ ድምፅ አንድ ነው እያለ ያስታውሰናል። በሌላ አነጋገር አስተማማኙን የጽዮን መርከብ ትተው ይወድቃሉ፣ ያምጻሉ። በሚያዝንም ሁኔታ በተደጋጋሚ ለአጭርና ከዛ በኋላ ለረዥም ጊዜ ለነሱ ብቻ ሳይሆን ለቤተሰባቸውም ጨምሮ ያልታሰበ ተያያዥ ውጤት ያጋጥማቸዋል። የእኛ የሀገር ውስጥ መሪዎች ልምድ እንዳላቸው የወንዝ መሪዎች በሕይወት ልምዶች ተመክረዋል፣ ሥልጠና ወስደዋል፣ እና በሐዋርያዎችና በነቢያቶች እና በሌሎች ቤተ ክርስቲያን መኮንኖችና በተለይም ደግሞ በጌታ በራሱ ተመክሯል። በዚህ ዓመት በሌላ አጋጣሚ ላይ ለቤተ ክርስቲያኗ ወጣት ጎልማሶች በግንቦት የኢየስ መንፈሳዊ ስርጭት ላይ ተናግሬ እንደዚሁ አልኩኝ። አንዳንድ ሰዎች የቤተ ክርስቲያን መሪዎች ለተራ ሰዎች የሚከሰተውን ነገር ችላ እንደምሉ እንደሚያስቡ ሰምቻለሁ። የረሱት ነገር ቢኖር እኛ ልምዶች ያሉት ወንዶችና ሴቶች ነን እና ሕይወታችን በብዙ ቦታዎች ይኖረናል እና ከተለያዩ አይነት መነሻ ካላቸው ሰዎች ጋር አብረን ሰርተናል። የአሁን የቤተ ክርስቲያን ሥራዎች የፖለቲካ፣ የሃይማኖት፣ የንግድ ሠራተኞችና የበጎ አድራጎት መሪዎች እንደገና በዓለም ዙሪያ እንዲዘዋወሩ ያደርጋል። ምንም እንኳ በዋሽንግተን ዲሲ ውስጥ የአሜሪካ ፕሬዚዳንት መኖሪያ ቤትንና በዓለም ዙሪያ ያሉትን የሀገራችን መሪዎች ብንጎበኝም በምድር ላይ ጎብኝተናል። ሕይወታችንና አገልግሎታችን በእርጋታ ስንታሰብ ሌሎችም ትናንሽ ከሚያደርጉት የበለጠና ዓለምን እንድናይና እንደምንለማመድ ተስማማላችሁ። ከብዙ ሰዎች ይልቅ እኛ በዓለም ላይ እየተካሄደ ያለውን ነገሮችም እናያለን። ስለ ግለሰብ እና ስለ ቤተ ክርስቲያን መሪዎች የጋራ ጥበብ መጽናናት ልሰጥ የምችል ነገር አለ። ሁሉንም ነገሮች የተለያዩ የሕዝብ ሕጎች እና ፖለቲካዎችን፣ ቅሬታዎችን፣ ሐዘኖችን እና በቤተሰቦችን ውስጥ ሞትን አይተናል። በሕይወታችሁ የሚያጋጥሟችሁ ምን እንደሆኑ እናውቃለን። ከሕጉ ደንብ ቁጥር አንድ ጋር እንደ ተጠመኩት ሕገ ደንብ ሁለትን እና ሦስትን አስታውሱ። ሁሌ የሕይወት ጃኬቱን ልበሱ እና በሁለት እጃችሁ ያዙ። የጌታ ቃሎች በቅዱስ መጽሐፍ ውስጥ እና በሐዋርያቶችና ነቢያቶች ትምህርት ውስጥ እንደሚገኝ ምክርና አቅጣጫን ስንከተል እንደ መንፈሳዊ የሕይወትን ጃኬት ያገለግለናል። እንዲሁም በሁለት እጃችን እንዴት እንደምንይዝ እንደምናውቅ ይረዱናል። ልክ እንደ ሞዛያ ወንድ ልጆች እውነትን በማወቅ የተነከሩ መሆን አለብን። በቀላሉ የምረዱ ወንዶችና ሴቶች መሆን እንችላለን። ይህ ደግሞ ልከናወን የሚችለው የእግዚአብሔር ቃል ያወቁ ዘንድ ቅዱሳን መጻሕፍትን በትጋት የሚያጠኑ ስንሆን ብቻ ነው። ቅዱሳን መጻሕፍትና ያለፈና አሁን ያሉ ሐዋርያዎች እና ነቢያቶች ቃላቶቹን በመመርመር የክርስቶስን ትምህርት በማጥናት በመኖርና በመውደድ ላይ ማተኮር እንችላለን። የግል መጻሕፍትን ቅዱስ ከማንበብ ከማዳበር በተጨማሪ እንደ ሞዛያ ልጆች መሆን እና የራሳችንን የበለጠ ጸሎትና የጾም ለጾም መስጠት ይኖርብናል። እነዚህ በቀላሉ የማይላዩ ነገሮች ታላቅ ጠቀሜታ ያላቸው ይመስላል። በእነዚህ ቀላል ነገሮች ላይ በትኩረት ቆዩ እናም መረበሽን አስወግዱ። በፈተናዎችና በችግሮች ጊዜ ወይም ጸጥ ባለ ጊዜም በጀልባዋ ላይ ያልቆዩ ሰዎችንና በሁለት እጃቸው ያልያዙ ሰዎችን ሳውቅ ብዙዎቹ በወንጌል ማዕከላዊ እውነታዎች ላይ በመጀመሪያ ደረጃ ቤተ ክርስቲያን የተቀላቀሉበትን ምክንያት ሙሉ በሙሉ ዝግጁ ሆነው የቆዩበትን ምክንያትና የወንጌልን ደንቦች ንቁ ሆነው የምኖርበትን ምክንያትና ሌሎችን ራሳቸውን በማዋል በአገልግሎት በመባረክና በቤተ ክርስቲያኗ በሕይወታቸው ውስጥ መንፈሳዊ መመገቢያና የእድገት ቦታ የሆነበትን መንገዶች አትኩሮት ማጣታቸውን አይቻለሁ። ዮሴፍ ስሚዝ ይህንን መለኮታዊ እውነታ እንደዚህ በማለት አስተማረ። የሃይማኖታችን መሠረታዊ መርሆዎች የሐዋርያዎችና የነቢያቶች ኢየሱስ ክርስቶስ እንደ ሞተ፣ እንደ ተቀበረ እና በሦስተኛው ቀን እንደ ገና እንደ ተነሣ እና ወደ ሰማይ እንዳረገ ያላቸው ምስክርነት ነው። እናም ስለ ሃይማኖታችን ያሉት ሌሎች ነገሮች ለእነዚህ ነገሮች ቅጥያዎች ናቸው። ትኩረታችን በጌታ ላይ ካደረግን ሊወዳደር የማይቻል በረከት ቃል ክላር ገብቶልናል። ስለሆነም በክርስቶስ ባላችሁ ጠንካራ እምነት መቀበል አለባችሁ። ተስፋ ብርሃንና የእግዚአብሔር ሰዎች ሁሉ ፍቅር ይኖራቸዋል። ስለሆነም አብም የምትቀጥሉ ከሆነ የክርስቶስ ቃልን ብትመገቡ እና እስከ መጨረሻ ብትጽኑ እነሆ የዘላለም ሕይወት ይኖራችኋል ይላል። አንድ ጊዜ አማኝ የኋለኛው ቀን ቅዱሳንና ቅን መርማሪዎች በመሠረታዊ መርሆዎች ይልቅ በቅድሚያ ላይ ትኩረት መስጠት ይጀምራሉ። ሴጣን ከቀላሉና ከግልጹ መልሶ የተቋቋመውን ወንጌል የተምታታ እንዲሆን ስፈትን ነው። የሚፈታተኑ ሰዎች ብዙዎቹ ጊዜ ትንሽ ጠቀሜታ ያላቸው ድርጊቶች ላይ ወይም ትምህርቶች ላይ ትኩረት በመስጠታቸው ምክንያት ቅዱስን ቁርባን መውሰድን ይተዋል። ሌሎች በሚያጋጥማቸው ጥያቄና ጥርጣሬ ላይ ሊያተኩሩ ይችላሉ። በእርግጥ ጥያቄ መኖርና ጥርጣሬ ማጋጠም ራስን ከሰጠ ደቀ መዛሙር ጋር አያዛም። በቅርቡ የቀዳሚ አመራራትና የአስራ ሁለተኛ ሐዋርያ መልእክት ጉባኤ ምክር ቤት ይህንን ደነገገ። ከጊዜ ወደ ጊዜ የቤተ ክርስቲያን አባሎች ስለ ቤተ ክርስቲያኑ ትምህርቶች፣ ታሪኮች ወይም ተግባሮች ጥያቄዎች እንደምኖሯቸው ይገባናል። አባሎች ሁልጊዜ እነዚህን ጥያቄዎች ለመጠየቅና በቅንነት ታላቅ መረዳት ለማሸት ነፃ ናቸው። አስታውሱ፣ ዮሴፍ ስሚዝ ራሱ መልሶ መቋቋሙን የጀመረ ጥያቄዎች ነበሩት። መልስ የሚሻነ ነበር እና ልክ እንደ አብርሃም ለሕይወት በጣም አስፈላጊ የሆነውን መልስ አገኘ። አስፈላጊ ጥያቄዎች የበለጠ ጠቃሚ የሆነው ነገሮች ላይ ማለትም የኃጢአት ክፍያ ላይ ያተኩራል። ፍለጋችን ደጎች፣ ረጋ ያልን ወዳጆች፣ ይቅር ባዮች፣ ታጋሾችና ራሳችንን የሰጠን ደቀ መዛሙርት እንድንሆን ሊመራን ይገባል። ጳውሎስ እያንዳንዱ የአንዱን ሸክም የመሸከም እንዲሆን የክርስቶስ ሕግን ይፈጽማሉ ብሎ አስተምረዋል። የሌላውን ሸክም መሸከም መረዳት፣ መደጋገፍን እና እያንዳንዱ የታመሙትን፣ ደካሞችን በመንፈስና በአካል ድሃ የሆኑትን፣ ለማኞችንና የተረበሹትን ጨምሮ እንዲሁም ሌሎችን አባል ደቀ መዛሙርቱን በጌታ ለተወሰነ ጊዜ እንዲያገለግሉ የተጠሩትን የቤተ ክርስቲያን መሪዎች ጭምር መርዳት ያካትታል። ወንድሞችና እህቶች ጀልባ ላይ ቆዩ። የሕይወት ጃኬታችሁን ተጠቀሙ። በሁለት እጃችሁ ያዙ። መምታታትን አስወግዱ። ማንኛውም ከጀልባው ብትወድቁም እንፈልጋቸዋለን፣ እናገኛቸዋለን፣ እናም እናስተምራቸዋለን። እናም ወደ እግዚአብሔርም እና ጌታ ኢየሱስ ክርስቶስ ወዳሉበት የመርከብ መሪ እና በትክክል ወደሚመሩን ወደ አስተማማኝ የጽዮን መርከብ መልስን በደህና እንድትገኙ ለእነዚህ ነገሮች በኢየሱስ ክርስቶስ ስም አሜን።
When Adam and Eve were in the garden,
Adam and Hewan በኤደን ገነት ሳሉ ለለት መቆያ የሚያስፈልጋቸው ሁሉ በብዛት ተሰጥቷቸው ነበር። አስቸጋሪ ሁኔታ ውጣ ወርዳ ወይም ህመም አልነበራቸው። አስቸጋሪ ጊዜያት አሳልፈው ስለማያውቁ ደስተኛ መሆን አያውቁም ነበር። መከራ በፍጹም ስላልነበራቸው ስለዚህ ሰላም ሲሰማቸው አይችልም ነበር። በኋላም አዳምና ሔዋን በመልካምና ክፉ የእውቀት ዛፍ ከሆነው ፍሬ ያለመብላት ትእዛዛትን ተላለፉ። እንደዚህ በማድረጋቸው በየዋህ ሁኔታ ውስጥ መሆናቸው ቀረ። የተቃራኒው መርህ መለመድ ጀመሩ። ጤናቸው የሚያደክምና ህመም ያጋጥማቸው ጀመር። ሐዘንንም ደስታ ጭምር ይሰማቸው ጀመር። አዳምና ሔዋን የተከለከለውን ፍሬ በመውሰዳቸው የመልካምና ክፉ እውቀት ወደ ዓለም ተዋወቀ። የእነሱ ምርጫ እኛ እንድንሞክርና እንድንፈተን ወደዚህ የምድር እንድንመጣ አስችሎናል። መወሰን እንድንችልና ለምርጫችን ተጠቃሚ እንዲሆን በሚያደርግ ነፃ ምርጫ ተባርከናል። ውድቀቱ የደስታና የሐዘን ስሜት በሕይወታችን መከሰት እንዲችሉ አድርጓል።
We were able to understand peace.
ድፍት ስለሚሰማን ሰላምን መረዳት እንችላለን። የህኛ ላይ እንደሚከሰት የሰማይ አባታችን ያውቀ ነበር። ሁሉም የሱፍ ስሜት ደስታ አቀድ ክፍል ነው። በኃጢአት ክፍያ በመዋችነት ጊዜ አስቸጋሪ ልምዶች ለማሸነፍ በውድ ፍጹም ታዛዥ በሆነው ልጁ ኢየሱስ ክርስቶስ መንገድ አዘጋጀልን። የምንኖረው በሙከራ ጊዜ ነው። በዓለም ያሉትን የክፋት ምንጮችን በሙሉ መዘርዘር አይጠበቅብኝም። የዓለም ክፍል የሆኑትን ፈተናዎችና ልብ ምኞች መፈጸም አስፈላጊ አይደለም። እያንዳንዳችን ከፈተና ከህመምና ከሐዘን ጋር የራሳችን ትግል በደንብ እናውቃለን። ወደዚህ የመምጣታችን ዓላማ ለመፈተን ለመከበርን ለመሞከርና ለመጎልበት እንደሆነ በቅድመ ሟችነት ዓለም ተመረናል። የጠላታችን ክፋት እንደሚገጥመን እናውቃለን። አንዳንዴ የሟችነት ነገሮች ከአውንታዊ ይልቅ አሉታዊ የሆን የበለጠ እንደምናውቅ ይሰማል። ነቢዩ ለሂ እንዲህ አስተማረ፣ በሁሉም ነገሮች ተቃርኖ ይኖር ዘንድ አስፈላጊ ነው። በሕይወት የሚያጋጥሙ አሉታዊ ውጣ ወርዶች ቢኖሩም ራሳችንን ለማለማመድ ጊዜ ሊኖረን ይገባል። ይህም ልምድ አውንታዊ በኢየሱስ ክርስቶስ የኃጢአት ክፍያ ላይ በእምነት የተሞላ የኃይልና ወደ ሕይወታችን ያጋብዛል። የሰማይ አባታችን ወደ ክርስቶስ እንድንመጣና በኃጢአት ክፍያው ላይ እምነት እንድንለማመድ ለመርዳት መሣሪያ ሰጥቶናል። እነዚህ መሣሪያዎች መሠረታዊ ልምድ ሲሆኑ በሟችነት ውጣ ውርዳ ውስጥ ሰላም ለማግኘት ቀላል መንገድ ያቀርባሉ። ዛሬ ከእነዚህ መሣሪያዎች ውስጥ አራቱን ለመወያየት መርጫለሁ። ስናገር በእያንዳንዱ መሣሪያ የግላችሁን ተጠቃሚነትን እያመዛዝናችሁ አስቡ። ከዛም እንዴት በእያንዳንዱ መሣሪያ የበለጠ መጠቀም እንደምትችሉ ለማወቅ ከጌታ ምሬትን እሹ። የመጀመሪያው መሣሪያ ጸሎት ነው። በየጊዜው ከሰማይ አባት ጋር ለመነጋገር ምረጡ። በየቀኑ ሐሳባችሁንና ስሜታችሁን ከእርሱ ጋር ለማካፈል ጊዜ ውሰዱ። የሚያሳስባችሁ ነገሮች ሁሉ ንገሩት። በጣም አስፈላጊ እንዲሁም በለማዳዊ ሕይወታችሁ ሁኔታ ላይ ሁሉ ፍላጎት አለው። ሙሉ ስሜታችሁንና ልምዳችሁን አካፍሉ። ነፃ ምርጫችሁን ስለሚያከብር የሰማይ አባት ለእርሱ እንድትጸልዩ በፍጹም አያስገድዳችሁም። ነገር ግን ምርጫችሁን ስትለማመዱና በሕይወታችሁ ክፍሎች እሱን ስታስገቡ ልባችሁ በጥልቅ ሰላም መሞላት ይጀምራል። ያ ሰላም በትግሎቻችሁ ላይ ዘላለማዊ ብርሃን ይቀይሳል። እነዚህ ውጣ ውርዶች ከዘላለማዊ እይታ እንድታመዛዝኑም ይረዳችኋል። ወላጆች ልጆቻችሁን በጠዋትና ማታ የቤተሰብ ጸሎት ኃይል በጥበቃ እርዷቸው። ልጆች በክፉ ምኞት፣ በስስት፣ ኩራት እናም በሌሎች ኃጢአታዊ ባሕሪዎች ጥርቅም በየቀኑ የተጋለጡ ናቸው። ከቤተሰብ ጸሎቶች የሚጨነቅ ታላቅ በረከቶች ልጆቻችሁን ከዓለማዊ ያሉታዊ ተጽዕኖዎች ጠብቋቸው። የቤተሰብ ጸሎት በየቀኑ የሕይወት ጥያቄ የሌለው ቀዳሚ ምርጫዎች መሆን ይገባቸዋል። የሁለተኛ መሳሪያ በቅዱሳት መጽሐፍ ውስጥ ያሉትን የእግዚአብሔርን ቃላትና የነቢያትን ቃላት ማጥናት ነው። ከጸሎት ከእግዚአብሔር ጋር እናወራለን። እሱም በዛኛው ጊዜ በተጻፉት ቃላት ለእኛ መልሶ ያነጋግረናል። የመለኮታዊ ድምፆች ለማወቅ የእርሱን ቃላት አንብቡ፣ ቅዱስ መጽሐፍትን አንብቡ እና መሰላስሉ። የየቀኑ ሕይወት ጥልቅ ክፍል አድርጓቸዋል። ልጆቻችሁ እንዲያስተውሉ እንዲረዱና የመንፈስ ቅዱስ ምሬት እንዲተነገቡ ከፈለጋችሁ ቅዱስ መጽሐፍትን አብራችሁ አንብቡ። ቅዱሳት መጽሐፍትን ለማጥናት ጊዜ የለም የሚለውን የሰይጣንን ውሸት አትስሙ። እነሱን ለማንበብ ጊዜ መውሰድን ምረጡ። የእግዚአብሔርን ቃላት መመገብ ከእንቅልፍ፣ ከትምህርት፣ ከሥራ፣ ከቴሌቪዥን ሾው፣ ከቪዲዮ መጫወቻዎችና ከማኅበር ገጽ ይበልጣል። የእግዚአብሔርን ቃል ለማጥናት የቅድሚያ ምርጫዎቻችሁን ማስተካከል ይኖርባችኋል። እንደዚህም ከሆነም አድርጉት። ብዙ የነቢያቶች በረከት ቃል ኪዳኖች ስለ ቅዱስ መጽሐፍትን ማጥናት በረከት ተነግረውናል። ይህንን የቃል በመግባት ድምፄን እጨምራለሁ። የእግዚአብሔርን ቃል ለማጥናት በግልና ከቤተሰቦች ጋር በየቀኑ ስትሰጡ ሰላም በሕይወታችሁ ይዘልቃል። ያም ሰላም ከውጭው ዓለም አይደለም የሚመጣው። ሰላም ከቤታችሁ፣ ከቤተሰባችሁ ውስጥ፣ ከራሳችሁ ልብ ውስጥ ነው የሚመጣው። የመንፈስ ስጦታ ይሆናል። በአቅራቢያችሁ ባለው ዓለም ውስጥ ያሉትን ሌሎች ላይ ተጽዕኖ እንድታሳድሩም ከእናንተ ይመነጫል። ለዓለም ሰላም በጥቅልሉ ለመጨመር እናንተ በጣም አስፈላጊ የሆነ ነገር ታደርጋላችሁ። የሕይወታችሁ ውጣ ውርደት ይቆማል ብዬ አላውጭም። አስታውሱ፣ አዳምና ሔዋን በኤደን ገነት እያሉ በውጣ ውርዳ ነፃ ነበሩ፣ ግን ደስታን ሐሴትንና ሰላምን ለማግኘት አልቻሉም። ውጣ ውርዳዎች እዚህ ዓለም አስፈላጊ ክፍል ናቸው። ቀጣይነት ባለው የየቀኑ የቅዱስ መጽሐፍ ጥናት በአካባቢያችሁ ካለው ሁከታ ሰላምን ታገኛላችሁ። እናም ፈተናን ለመቋቋም ጥንካሬ ታገኛላችሁ። በእግዚአብሔር ጸጋ ጠንካራ እምነት ትካበባላችሁ። እናም በኢየሱስ ክርስቶስ የኃጢአት ክፍያ አማካኝነት ከእግዚአብሔር ጊዜ ሁሉም እንደሚስተካከል ታውቃላችሁ። ቤተሰቦቻችሁን ለማጠናከርና ሰላም ለማጎልበት ስትሰሩ ይህንንም ሦስተኛ መሣሪያ አስታውሱ፣ ሳምንታዊ የቤተሰብ ምሽት። ከብዙ ሥራ ቀን በኋላ እንደ ተጨማሪ ነገር ብቻ የቤተሰብ ምሽት ላለማድረግ አስቡበት። በሰኞ ምሽት ቤተሰባችሁ በአንድ ላይ ቤት በመሆን ወስኑ። ከቤተሰቦቻችሁ ጋር በቤት ውስጥ ከምታጠፉት ጊዜ ይልቅ የሥራ ጥያቄዎች፣ ስፖርት፣ ተጨማሪ እንቅስቃሴዎች፣ የቤት ሥራ ወይም ሌላ ማንም ነገር እንዳይበልጥባችሁ። ያመሻሻችሁ አቀማመጥ በተመደበው ጊዜም አይበልጥም። ወንጌል በታቀደ መልኩ እና በየሁኔታ ውስጥ መሰበክ አለበት። ለእያንዳንዱ ቤተሰብ አባል ትርጉም ያለው ልምድም አድርጉት። የቤተሰብ ምሽት በመልካም ቦታ ምስክርነት የመስጫ ውድ ሰዓት ነው። ማስተማርን፣ ማቀድንና የተደራጀ ተሰጥኦን ለመማር የቤተሰብን ትስስርን ለማጠናከር የቤተሰብ ባህልን ለማሳደግ እርስ በርስ ለመነጋገርና በተለይም ከሁሉም በላይ አስፈላጊ ይሆንም ባንድ ላይ ለመደሰትም ጊዜ የምታሳልፉበት ሊሆን ይችላል። ባለፈው የሚያዝያ ተካላ ጉባኤ ላይ እህት ሊንዳ ኤስ ሬቪስ በአጽናት እንዳወጁት የየቀኑ ቅዱሳን መጽሐፍት አጥናትና ጸሎት እናም ሳምንታዊ የቤተሰብ ምሽት በረከቶችን መመስከር አለብኝ። ጭንቀታችንን በማስወገድ ለሕይወታችን ምሬት በመስጠትና ለቤታችን ጥበቃ እንዲጨመር የሚያደርግ ድርጊቶች ናቸው። እህት ሪቭስ በጣም ብልህ ሴት ነች። የእነዚህን ሦስት ወሳኝ ልምዶች የራሳችሁን ምክር እንዲኖራችሁ በአጽናት እገፋፋችኋለሁ። አራተኛው መሳሪያ ወደ ቤተ መቅደስ መሄድ ነው። ከእግዚአብሔር ቤተ መቅደስ ሌላ ሰላማዊ ቦታ በዚህ ምድር ላይ እንደሌለ ሁላችንም እናውቃለን። የቤተ መቅደስ መግቢያ ከሌላችሁ እንዲኖራችሁ ብቁ ነው። መግቢያ ካላችሁ በየጊዜው ተጠቀሙበት። ቤተ መቅደስ ውስጥ የሚገኙበትን ቋሚ ጊዜ አዘጋጁ። እዚያ ከመሆን ማንም ወይም ምንም ነገር እንዳይከለክላችሁ አድርጉ። በቤተ መቅደስ ውስጥ እያላችሁ የሥርዓቶቹን ቃላት አዳምጡ፣ አሰላስሉ፣ ጸልዩባቸው እናም ትርጉማቸውን ለመረዳት እሹ። የኢየሱስ ክርስቶስን የኃጢአት ክፍያ ኃይል ለመረዳት ቤተ መቅደስ ውስጥ ምርጥ ቦታ ነው። እሱ እዚያ ምሹ። የራሳችሁ የቤተሰብ ስም በቤተ መቅደስ በመኖሩ የበለጠ ብዙ በረከቶች እንዲመጣ አስታውሱ። በኢየሱስ ክርስቶስ የኃጢአት ክፍያ ውስጥ ለሕይወታችሁ መጠበቅና አራት መሣሪያዎች መሠረታዊ ልምዶች ናቸው። የአዳኛችን የሰላም ልዑል እንደሆነም አስታውሱ። በዚህ ሟች ሕይወት ሰላም የሚመጣው በእርሱ የቤዛ መሥዋዕት ነው። በቀጣይነት ጠዋትና ማታ ስንጸልይ፣ ቅዱስ መጻሕፍቶችን በየቀኑ ስናጠና፣ ሳምንታዊ የቤተሰብ ምሽት ሲኖረን እና ቤተ መቅደስ በቋሚነት ስንሄድ ወደ እርሱ እንድንመጣ ግብዣውን መልስ እየሰጠን ነው። እነዚህ ልምዶች የበለጠ ስናዳብር ሰይጣን እኛን ለመጎዳት የበለጠ ይነሳሳል። ነገር ግን ያንን ለማድረግ ብቃቱ ያነሰ ይሆናል። እነዚህን መሣሪያዎች በመጠቀም የእርሱን የቤዛ መሥዋዕቶችን ሙሉ ስጦታ ለመቀበል ምርጫዎች እንለማመዳለን። እነዚህን ነገሮች ስታደርጉ የሕይወት ትግል ሁሉ ይጠፋ እያልኩ አይደለም። በመከራና ፈተና ማደግ እንድንችል ነው እንጂ ወደዚህ ሕይወት የመጣ ነው። ውጣ ውርደቶች የበለጠ እንደ ሰማይ አባታችን እንዲሆን ያደርጋሉ። ኢየሱስ ክርስቶስ የኃጢአት ክፍያ እነዚህ ውጣ ውርዶችን እንድንቋቋም ያስችላል። በጽናት ወደ እሱ ስንመጣ ማንኛውን ፈተና፣ በማንኛውም የልብ ሕመም፣ ሁሉንም የሚያጋምጥ ውጣ ውርዶችን ለመቋቋም እንችላለን። በኢየሱስ ክርስቶስ ስም አሜን።
Que privilégio poder fazer parte deste momento histórico.
ተናጋሪዎች ብራታችን ቋንቋ ለመናገር ምርጫ ባላችሁ በዚህ ታሪካዊ አጠቃላይ ጉባኤ ላይ መካፈል ታላቅ እድል ነው። በዚህ መድረክ ላይ ባለፈው ጊዜ ስናገር የእንግሊዘኛ አነጋጋሪ አሳስቦኝ ነበር። አሁን የፖርቹጊዝ ቋንቋን ፍጥነት ያሳስበኛል። ከመስሎ ሰላም ከመፈጸመው የበለጠ ፈጥኜ መናገር አልፈልግም። ሁላችንም በህይወታችን ታላቅ ወሳኔ ተለማምደናል ወይም ገና እንወስናለን። ይህንን ስራ ልቀጥልበት ወይስ ሚስዮን ላገልግል? ይህ ለእኔ ትዳር ልትሆነች ትችላለች። ትንሽ ለውጥ ወሳኝ ወደፊት ውጤታማ የሚያመጣበት በህይወታችን በተለያዩ ክፍሎች ላይ ሁኔታዎችን እነዚህ ናቸው። ፕሬዚደንት ኡዶርፍ እንዳሉት ጌታን ከማገልገል አመታት ከአመታት በኋላ በግለሰቦችና ትዳሮችና ቤተሰቦች ያሉ የደስታና የሐዘን ልዩነት የሚመጣው በአነስተኛ ስህተት ብቻ መሆኑን ተምሬያለሁ። ብለዋል። እንዴት ብናስለሳ ነው እነዚህ ትናንሽ ስህተቶችን ልናስወግድ የምንችለው? መልእክቴን ለማብራራት ይልኝ የግል ታምሬን እጠቁማለሁ። በ1990ዎቹ መጨረሻ ወጣት ቤተሰብ በምስቴ ሞኒካ ከአራቱ ውስጥ ሁለቱ ልጆች እና በእኔ የተገነባ ነበር። በብራዚል ሳኦ ፓሎ እንድ ነበር። እኔ ለዚህ ጥሩ እድር ሥራ ነበረኝ። ዩኒቨርሲቲ ጥናቴን ጨርሼ ነበር እና እንድኖርም አጥቢያ ከኤጳስቆጳስነት ተነስቼ ነበር። ሕይወቴ ጥሩ ነበር እና ሁሉም ነገር መሆን እንዳለበት የሆነ ይመስል ነበር። አንድ የጓደኛ ከጉብኝቱ መጨረሻ ላይ ሐሳብ ሰጠ እና አመለካከቱም አረጋገጠ። እንዲህ አለ፣ ካርሎስ፣ የቤተሰብ ሥራህ እና የቤተሰቦች የአገልግሎት ሁሉም ነገር መልካም የሆነ ይመስላል ግን እና ከዛም ጥያቄው ቀጠለ። አሁን በፓትርያርክ ቡራኬ ላይ ቃል የተገባውን በረከቶች ይፈጽማሉ? የፓትርያርካል በረከቶችን በዚህ መልኩ አስቤ አላውቅም። ደጋግሜ አንብቤያለሁ። ነገር ግን በፍጹም ቃል ወደ ተገቡት የወደፊት በረከቶችን በመመልከትና ያየሁት አኗኗር በማገንዘብ አልነበረም። ከጉብኝቱ በኋላ ትኩረቴ ወደ ፓትርያርክ ቡራኬ አደረጉ። የኖርን እንዳለው ብንኖር የተገባውን የበረከት ቃሎችን ይፈጽማሉ የምለውን እያሳሰብኩ ከጥቂት ማሰላሰል በኋላ አንዳንድ ለውጦችን አስፈላጊ እንደነበሩ ተሰማኝ። በተለይም በትምህርትና ሥራዬ ጋር በመገናኘት የትኛው ነው ትክክል እና ስህተት በምለው ምርጫ ሳይሆን መልካሙና የተሻለ የቱ ነው በምል ነው። ኤልደር ኦክስ እንዳለው የተለያዩ ምርጫዎች ስናስብ አንድ ነገር መልካም መሆኑን በቂ እንዳልሆነ ማስታወስ አለብን። ሌሎች ምርጫዎች የተሻሉ ናቸው እና ሌሎች ደግሞ ደጋግሞ ምርጥ ናቸው። እንዴት ነው ታዲያ ምርጡን ውሳኔ ማድረጋችን እርግጠኛ መሆን የምንችለው? የተማርኳቸው መሪዎች እነዚህ ናቸው። መሪ ቁጥር 1፣ አማራጮችን የወደፊቱን የፍጻሜ በአእምሯችን በመያዝ እናስብ። በወደፊቱ ውጣቴው በውጤታቸው ላይ ካለ ጠለቅ ያለ እይታ በእኛ ላይ በሚያመጡት ዙሪያ የምንወስደው ውሳኔ አደጋ ሊያመጡ ይችላሉ። ስለዚህ በእነዚህ ውሳኔዎች ሊመጣ የሚችለው ውጤት ከገመትን አሁን መውሰድ ያለብንን ምርጡን መንገድ በታላቅ ጥረት መመልከት እንችላለን። ማን እንደሆን፣ ለምን እዚህ እንዳለን እና በዚህ ሕይወት ጌታ ከእኛ ምን እንደምጠበቀውን መረዳት የሚያስፈልገን ጥልቅ እይታ ለማግኘት የምረዳን ጥልቅ እይታ መኖር የቱን መንገድ መውሰድ እንዳለብን የምሰጠውን መገለጥ ከቅዱስ መጽሐፍ ምሳሌዎች ማግኘት እንችላለን። ሙሴ ከጌታ ጋር ፊት ለፊት ተነጋገረ፣ ስለ ደህንነት እቅድ ተማረ እና ስለዚህም እስራኤልን በመሰብሰቡ የነበረውን የነቢያት ድርሻ በተሻለ ተረዳ እና እግዚአብሔር ሙሴን እንዲህ አለው፣ እነሆ እኔ ኃያሉ ጌታ እግዚአብሔር ነኝ፣ የእጆቼን ሥራ አሳይሃለሁ እና ሙሴ የእኔ ልጅ ለአንተ ሥራ አለኝ። በዚህ መረዳት ሙሴ በበረሃ ውስጥ ብዙ መከራን መቋቋምና እስራኤልን ወደ ቤት መመለስ ችሎ ነበር። ለሂ የመጽሐፍ ሞርሞን ታላቁ ነቢይ ሕልምን አለመ እና በራእዩ ውስጥ ቤተሰቡን ወደ ቃል ክዳን ምድር የመምራት ተልእኮ ነበር። እናም እንዲሁ ጌታ ሆይ እነሆ አባቴን አዘዘው፣ በሕልሜም እንኳን በቤተሰብ መውሰድ ወደ ምድረ በዳው መውሰድ እንዳለበት እናም ቤቱን የወረሱትን መሬትና ወርቁንና ብሩንና ውድ ነገሮችን ትቶ ሄደ። ኒሃይ የዚህ ጉዞ መውረድ በኢየሩሳሌም የነበረውን ምቹ ኑሮ ጥሎ በመሄድ በኖረበት ለሄ ለኢራይ ታማኝ ሆኖ ነበር። ነቢዩ ዮሴፍ ለዚህ ታላቅ ምሳሌ ነበር። በብዙ መገለጫዎች ከመጀመሪያው መገለጫ ጀምሮ ሁሉንም ነገሮች የመመለስ ተልእኮውን ማጠናቀቅ ችለዋል። እና እኛስ ደግሞ ጌታ ከእያንዳችን የሚጠብቀው ምንድን ነው? መረዳትን ለማግኘት መልእክት ማየት አይጠበቅንም። ቅዱስ መጽሐፍ፣ ቤተ መቅደስ፣ በሕይወት ያሉ ነቢያት፣ የፓትርያርክ በረከቶችን የተነሳሱ መሪዎችና ከሁሉም በላይ ውሳኔዎችን የሚመራ የግል መገለጥ አለን። መሪ ቁጥር 2፣ ለሚመጡት ችግሮች መዘጋጀት አለብን።
melhores caminhos a serem percorridos.
በጣም ቀላቅሎ በአብዛኛው በተቃራኒዎች ናቸው። የተቀስቋቸው ነብያት ምሳሌ ማየት እንችላለን። ሙሴ፣ ሊሃና፣ ዮሴፍ ስሚስ ምርጫቸውን ትክክል ቢሆንም ቀላል ጉዞ ግን አልነበራቸው። ለውሳኔያችን ዋጋ ለመክፈል ፈቃደኞች ነን? ከምቾት ቀጠናችን ወጥተን ወደ ተሻለ ቦታ ለመጓዝ ዝግጁ ነን? ወደ ፔትርያርክ ቡራኬ ተመክሮ ስመለስ በዚያ ጊዜ ተጨማሪ ትምህርት መሻት እንዳለብኝና በአሜሪካ ከሚገኙ ዩኒቨርሲቲ ለትምህርት እድል ለመገዘብ ውሳኔ ላይ ደረስኩ። ከተመረጥኩ እስራኤል መተው ያለብን በሙሉ መሸጥ እና እንደ ስኮላርሺፕ ተማሪ ወደ ዩናይትድ ስቴትስ መጥቼ ለመኖር ነበረኝ። የቶፌልና የእንግሊዝኛ ፈተና በጣም አሳሳቢ ነበር። ለሶስት ዓመት ዝግጅት ነበር። ዩኒቨርሲቲ የኔን ከመቀላቸው ብዙ አይሆኑም እና ጥቂት ምናልባትም ያካተተ ረጅም ሶስት ዝግጅት ዓመታትን የፈጀ ነበር። እነዚህ አለ፣ ካርሎስ፣ ጥቂት መልካምና ጥቂት መጥፎ ዜና አለኝ ለአንተ። ጥሩ ዜናው በዚህ ዓመታት ካሉት ሶስት የመጨረሻ ውስጥ አንዱ ነህ። በወቅቱ አንድ ብቻ ነበር ክፍት ቦታ የነበረው። መጥፎ ዜናው ሌላኛው ተቀናቃኝ የነበረው ሰው ልጅ ነው። ሌላኛው ደግሞ ሌላው ታዋቂ ሰው ልጅ ነው። እና ከዛ አንተ ነህ። በፍጥነት መልሼ እና እኔ እግዚአብሔር ልጅ ነኝ። አስደሳችሁ የምድራዊ ወላጅነት የውሳኔ መለኪያ አልነበረም እና በዛን ዓመት እኔም ተቀበልኩ። ያያሌው የእግዚአብሔር ልጆች ነን። እርሱ አባታችን ነው፣ ይወደናል። እና እርሱ ለእኛ እቅድ አለው። በዚህ ምድር ላይ ያለነው ጊዜያችን ለማባከን፣ ለማርጀትና ለመሞት አይደለም። እግዚአብሔር እንድናድግና አቅማችንን እንድናሳካ ይፈልጋል። በብሬዳን መወሰን ጥቅስ እያንዳንዳችን ያላገባችሁ ወይም ያላገባችሁ በየትኛችሁም ዕድሜ ያላችሁ ለመማርና ለማደግ እድል አላችሁ። ምድራዊ ሆነ መንፈሳዊ መለኮታችሁንም አቅማችሁ ድረስ አስፋፉ። መሪ ቁጥር 3፣ ይህንን ራእይ ለምንወዳቸው ሰዎች ማካፈል አለብን። ለመንና ላምዌል እያደረጉ የነበረውን የለውጥ አስፈላጊነት መሩ ለመርሆ ለሂ ለጥቂት ሙከራዎች በላይ ሞከረ። የአባታችን ራእይ አለመካፈላቸው በጉዞ ወቅት እንዲያጉረመርሙ ምክንያት ሆናቸው። ኒፋይ በሌላ ጎን አባቱ የያዘውን ለማየት ጌታን ለመነ። እናም እንዲህ ሆነ። ነፊ የአባቴን ቃላት ሁሉ ከሰማው በኋላ እርሱ በራእዩ ስላየው ነገሮች፣ እኔ በመንፈስ ቅዱስ ኃይል እነዚህን ነገሮች እመለከት እንዲሁ እሰማ እና አውቅ ዘንበር። በዚህ ራእይ ነፊ የጉዞውን መከራ መቋቋም ብቻውን ሳይሆን አስፈላጊ በሆነ ጊዜ ቤተሰቡንም ለመምራት ቻለ። አንድን መንገድ ለመውሰድ በምንወስበት ጊዜ የምንወዳቸው ሰዎች ላይ ተጽዕኖ የምጥልበት ይመጣል። የምርጫውን ውጤታማ የሚካፈሉን የመኖራቸውን እድል ሰፊ ያለ ነው። እኛ የምናውቀው ማየት ይችላሉ እና ተመሳሳይ ውጤቶችን መካፈል ይቻላል። ይህም ሁል ጊዜ የሚቻል አይደለም፣ ግን ሲከሰት ጉዞ በጣም ቀላል ነው። እንደ ማብራሪያ በተጠቀምኩት የግል ተመክሮ የምስቴ እርዳታ ያለ ጥርጥር አስፈለገኝ ነበር። ልጆች ሕፃን ስለነበሩ ምንም ማለት አይችሉም፣ ነገር ግን የምስቴ እርዳታ ወሳኝ ነበር። በመጀመሪያ ሞኒካ እና እኔ በእቅድ ላይ እሷ ምቾት እስከምትሰማት እና እስከምትሰጥ ድረስ ባለው ለውጥ ላይ መወያየት እንደነበረን አስተዋልኩኝ። ይህ የተካፈልነው ራእይ ለውጡን እንደሚያመጣ ብቻ ሳይሆን በስኬቱ ላይ ወሳኝ ክፍል እንዲሆን አደረገ። ጌታ በዚህ ሕይወት ለእኛ እቅድ እንዳለው አውቃለሁ። ያውቀናል፣ ለእኛ ምርጥ ምን እንደሆነ ያውቃል። ነገሮች በመልካም ስለተጓዙ ብቻ የተሻለ ነገር ስለሚሆኑ በየጊዜው መሞከር የለብንም ማለት አይደለም። እየኖርን እንዳልነው መኖር ከመቀጠል እግዚአብሔር ሕያው ነው። እርሱ የሱ አባት ነው። አዳኝ ኢየሱስ ክርስቶስ ሕያው ነው እና በርሱ የከፍያ መስዋዕት ችግሮቻችን ለማውጣት ንካሬ እናገኛለን። ኢየሱስ ክርስቶስም አሜን።
The choir and congregation.
ዘማሪዎቹና ተሰብሳቢዎቹ አሁን ቆመው በረከታቸውን ቁጠሩ የሚለው መዝሙር ይዘምራሉ። ከመዝሙሩ በኋላ ከሰባዎች አባላት ሽማግሌ አለን ኤፍ ፓርከር እና ዩጎ ኢ ማርቲነስ ንግግሮችን እናዳምጣለን። ሽማግሌ ማርቲነስ መልእክታቸውን በስፓኒሽ ቋንቋ ያቀርባሉ። ከነሱ ንግግር በኋላ ዘማሪዎቹ የእግዚአብሔር እኔ የእግዚአብሔር ልጅ ነኝ የሚለውን መዝሙር ይዘምራሉ። ከመዝሙሩ በኋላ የሰባዎቹ አባል ሽማግሌ ሌሪ ኤስ ኬቸር ያነጋግሩናል። እሳቸውንም ተከትለው የአስራ ሁለት ተሐዋርያት ቡድን አባል ሽማግሌ ዴቪድ ኤ ብርናር ያነጋግሩናል።
This is the 184th semi-annual general conference.
ይህ አንድ መቶ ሰማንያተኛ የግማሽ ዓመታዊ ሁለተኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን አጠቃላይ ጉባኤ ነው።
As a young
ያትራለት ወጣ ስካውት ሳለው በጣም ፈልጎ የነበረው የስካውት መሳሪያዎች ላይ ተጨማሪ ስጦታ ተቀበልኩ። በጠንካራ የቆዳ ሽፋን የተሰጠ መጥረቢያ ነበር። በመቀጠል የሌሊት ሙሉ ጋር በካምፕ ያደረግነው ተከታታይ ባለው ጠንካራ ስኖች ርጥበን ቀዝቅዘን ነበር። የመሳው ሁሉ ነገር በትልቅ እሳት ማቀጣጠል ነበር። በሚያቀርብበት ወዲያ በመናደድ ጠንካራ ካምፖሉ ጋር ትንሽ እንጨት ሳበርከው ነበር። በሌላ ሰው እሳት አማካኝነት ችግሩን አገኛለሁ። ከመጥረቢያው ላይ ያለውን የቆዳ ሽፋን አላነሳሁም ነበር። ሪፖርት ለማድረግ ችላለሁኝ። ከሌሎች ብርሃን ችግሩን ተረዳሁን። ቢሆንም ከመጥረቢያው ላይ የቆዳ ሽፋንን አላነሳሁም ነበር። ሪፖርት ማድረግ ችላለሁ። በሆነም በመጥረቢያ ላይ ያለው የቆዳ ሽፋን ተቀዶ ነበር። የመቁረጥ ትኩረቴ ላይ በሌሎች አሳሳቢ ነገሮች ላይ ትኩረቴን አጣው። ወደ ዘላለማዊ ስንሰራ በተጠየቀው ነገሮች ላይ መስራት አለብን። እናም በአንድ ወይም በሁለት የተያያዝነው ነገር ላይ በማተኮር ወይም በማይገናኝ ነገሮች ላይ ሐሳባችን ማጣት የለብንም። የእግዚአብሔር መንግሥት ማሻት ወደ ሐሰትና ደስታ ይመራናል። ካስፈለገ ለመለወጥ ፍቃደኞች መሆን አለብን። ከትራልቅ የህይወት ስህተቶች መሰከት የበለጠ የወዝ ትራንሽ ስህተቶችን መከታተል ነበር። ከብዙ ጊዜ በኋላ እኔና እህት ፓከር የተለያዩ ሀገሮች ተጉዘን ነበር። ፓስፖርትንና ሰነዶችን አዘጋጀን። ሁሉም ነገር መርፌዎችን ተዋጋን። የጤና ፈተና፣ ቪዛና ማህተም አገኘም። መድረሻችን ላይ ስንደርስ ሁሉ ተፈትሸው ነበር። ሁሉም የተነበረው ነገሮች ሲሟሉ እንዲገባው ተፈቅደዋል። የሰማይ ክብር ለመውረስ ብቁ መሆን ሌላ ሀገር ለመግባት እንዳለው ዝግጅት ነው። ሁላችንም የራሳችን መንፈሳዊ ፓስፖርት መያዝ አለብን። መስፈርቶቹንና አይደለንም ምናወጣው፣ ነገር ግን በግላችን ሁሉን ማሟላት አለብን። የመዳን እቅድ ሁሉንም ትምህርት፣ ህግጋት፣ ትእዛዛትንና ለሰማይ ክብር ብቁ ለመሆን የሚያስፈልገውን ስርዓቶችን ይዘዋል። ከዚያም በኢየሱስ ክርስቶስ የኃጢአት ክፍያ የሰው ዘር በሙሉ ይድናል። በቤተ ክርስቲያን ታግዛለች፣ ነገር ግን የእኛን ፋንታ ለእኛ አታደርግም። ለሰማይ ክብር ብቁ መሆን በሕይወታችን ውስጥ ለመሳካት የምንመርጠው ግብ ይሆናል። ክርስቶስ ለመርዳት ቤተሰቦቹን አቋቋመ። በቤተ ክርስቲያኑንና ሰዎችን ለመምራት ነቢያትንና ገላጮችን 15 ወንዶችን መርጠዋል። የመጀመሪያ አመራርና የ12 ጉባኤ አባላት በቤተ ክርስቲያኑ ፕሬዚዳንት አመራር መሠረት በዕድሜ ከሚበልጡ ሐዋርያዎች ጋር እኩል ኃይልና ሥልጣን አላቸው። ሰባዎቹ ደግሞ እንዲይዙ ተጠሩ። መሪዎቹ የሰማይን ክብር መውረስ መስፈርቶችን አላወጡም። እግዚአብሔር ነው ያወጣው። እነኚህ መሪዎች የተጠሩት ለማስተማር፣ ለማብራራትና ለማሰባሰብና እንዲሁም በትክክለኛ የሕይወት ጎዳና ላይ እንዲቆዩ እንዲያስተምሩ ነው። በቤተ ክርስቲያን መመሪያ መራብ ላይ እንደተብራራው ግለሰብንና ቤተሰቦችን በሰማያዊ ክብር ብቁ እንዲሆኑ ለመርዳት ባለው ዓላማ ውስጥ ቤተ ክርስቲያን መለኮታዊ የተሾሙ ኃላፊነታቸው ላይ ትኩረት ያተኩራሉ። ይህ አባሎች ኢየሱስ ክርስቶስ ወንጌልን እንዲኖር መርዳትን፣ እስራኤልን በሚስዮን ሥራ አማካኝነት መሰብሰብ፣ ላጡና ለሚያስፈልጋቸውን ክብካቤና ቤተ መቅደስ በመግባትና የውክልና ሥርዓቶችን በመጸፍ የሞቱትን ማዳን እንዲችሉ ማድረግ ነው። በዚህ ጉባኤዎች ጊዜ ሁላችንም የተሻለ ዝግጁ እንድንሆን ስለሚያደርግ ፈተናዎችን እየተማርን ነው። በቤተሰብ የመዳን ዕቅድ ወይም የታላቁ የደስታ ዕቅድ የሚባለው ማዕከላዊና ሚና እንዲሁም የመዳን ዕቅድ መኖር ምክንያት ፕሬዚዳንት ፓከር እንዲህ አሉ። በዚህ በቤተ ክርስቲያን ውስጥ እንቅስቃሴ ታላቁ ዓላማ እና ምስት እንዲሁም ልጅ በቤት ውስጥ ተተብሏል። ፕሬዚዳንት ስፔንሰር እንዳሉ ይህም የታላቅ የፕሬዚዳንት ፓከር እንዳሉት በቤተ ክርስቲያን ውስጥ የሁሉም እንቅስቃሴ ታላቅ ዓላማ ባልና ምስት እንዲሁም ልጆች በቤት ውስጥ ደስተኞች መሆን ይችላሉ። ፕሬዚዳንት ስፔንሰር ደብሊው ኪምበል ውጤታማነታቸው በግልም ሆነ እንደ ቤተ ክርስቲያን በትልቅ የሚወሰነው የኢየሱስ ክርስቶስ ወንጌል በቤታችን ውስጥ በምን አይነት ታማኝነት እንደ ተማርኩ ነው። የቤተ መቅደስና የቤተሰብ ታሪክ ሥራ ወንጌልን ቤት ውስጥ የመኖር አካል ነው። በቤተ ክርስቲያን እንቅስቃሴዎች በበለጠ መልኩ የቤተሰብ እንቅስቃሴ መኖር አለበት። በመጀመሪያው አመራርና በ12 ጉባኤ አባላት ቤተሰብ ታሪክ ውስጥ በቤተ መቅደስ ሥራ ላይ የታደሰ ተጽዕኖዎች አሉ። ከእነዚህም ተጽዕኖዎች የሚሰጡት መልስ የግልና የቤተሰባችሁን ደስታዎችን ይጨምራል። ከትምህርትና ቃል ክዳን የጌታ ታላቅዋ ቀን ደርሰዋል። እንደ ቤተ ክርስቲያንና እንደ ሕዝብ እናም እንደ ኋለኛው ቀን ቅዱሳን በጻድቃን መሥዋዕት ለጌታ መሥዋዕት እናቀርብላት፣ በእሱ ቅዱስ ቤተ መቅደስ ውስጥ እናምጣላት። የምናመጣቸው ስም የያዘ መዝገብ ተቀባይነት ያለው ነው። ይህ መጽሐፍ የቤተ ክርስቲያን ውስጥ ያሉት የፋሚሊ ትሪ ዳታቤዝ መዝገቦች በመጠቀም ይዘጋጃል። ይህንን መዝገብ እያጣራሁና መዝገቦችን ወደ ዳታቤዝ እየጨመርኩ ነው። ምክንያቱም የምወዳቸውን ሰዎች መጽሐፍ ነው። በትምህርትና ቃል ክዳን 128 ውስጥ እንዲህ እናነባለን፣ እኛ ያለ ቅድመ ሕይወታችን ፍጹም ተደርገን መሥራት አንችልም። እነሱም ካለኛ ፍጹም ተደርጎ መስራት አይችሉም። የቤተሰብ ታሪክ ከዘር ግንድ ህግጋት ስሞች ዳታዎችና ቦታዎች የበለጠ ነገር ነው። ካለፈ ነገር ከማተኮር የበለጠ ነው። የቤተሰብ ታሪክ የራሳችን የአሁን ታሪክ መፍጠር ያጠቃልላል። በእኛ ተወላጆች ተማካኝ የወደፊት ታሪክን ቅርስ ስንይዝ ያለውን የወደፊቱንም ያጠቃልላል። አንድ ወጣት እናት ለምሳሌ የቤተሰቧን ታሪክና ፎቶዎችን ለልጆቿ ስታካፍል የቤተሰብ ታሪክ ስራን እየሰራች መሆኑን ያሳያል። ቅዱስ ቁርባን መካፈል፣ ስብሰባዎችን መካፈል፣ ቅዱስ መጽሐፍን ማንበብና የግል ጸሎት የቤተሰብ ታሪክና የቤት መቅደስ ሥራን የመሳሰሉትን ነገሮች የሁሉንም የግል አመልክቶችን አካል መሆን አለባቸው። የወጣትና የሌሎች ለትንቢያታዊ ግብዣ መልስ የሚያነሳሳና ሥራ መሥራት እንደሚችሉ በየትኛውም ዕድሜ ላይ ባለው ሁኔታ መሆኑን እና እንገልጻለን። ሽማግሌ ኩንት እንዳብራሩት አሁን ትምህርቱ በቤተ መቅደሶችና ቴክኖሎጂ አለን። የቤተሰብ ታሪክ ሥራ አሁን ቀላልና የተወሰነው ቅድሚያ በሚሰጡበት አባላት ቁጥር ብቻ ነው። ሥራው አሁንም ጊዜውን መሥዋዕትን ይጠይቃል። ነገር ግን ሁሉም ማድረግ ይቻላል። ከጥቂት ዓመታት በፊት ከነበረው በቀላሉ ይዛመዳል። አባሎች ለመርዳት አብዛኛውን ሥራ በራሳቸው ቤቶች ውስጥ ወይም በወረዳቸው ሕንፃዎችና በቤተ መቅደስ ውስጥ መሥራት እንዲችሉ በቤተ ክርስቲያኗ መዝገቦችና መሣሪያዎች አብስላች አብዛኛውን ጊዜ መሰናክሎችን ተወግደዋል። ባለፉት ጊዜያትስ በቤተሰብ ታሪክ ምንም አይነት አሳሰብ ኖሯቸው ቢሆንም አሁን የተለየ ነው። ይሁን እንጂ በቤተ ክርስቲያን ማስወገድ የሚቻለው መሰናክል አለ። ይህንን ሥራ ለማድረግ የእያንዳንዱ ግለሰብ መሰልቸት ነው። የሚጠበቀው ውሳኔና ጥረት ብቻ ነው። ሰፋ ያለ ጊዜን አይጠይቅም። ተከታታይነት ያለው መደበኛ ትንሽ ጊዜ ከሥራ ጋር ተያያዥነትን ያለውን በረከት ያመጣል። ሌሎች እንዲረዷቸው ለመጠየቅ እና እንዲማሩ አንድ ደረጃ ለመራመድ ውሳኔ ስጡ። የምታገኟቸውና ወደ ቤት መቅደስ የምትወስዳቸው ስሞች ለመጻፍ መዝገብ ይሆናሉ። አስገራሚ የአባሎች ተሳትፎ መጨመር ጋር ጥቂት የቤተ ክርስቲያኖች በቋሚነት እየፈለጉና ለቤተሰቦቻቸው የቤተ መቅደስ ሥርዓቶችን እያደረጉ እናገኛቸዋለን። ቅድሚያ በምንሰጠው ውስጥ ይህ ሁኔታ ለውጥን ያመጣል። ለውጡን አትጥሉት፣ ተቀበሉት እና ተከተሉ። ለውጥ የታላቅ ደስታ እቅድ አካል መሆኑን እወቁ። ይህ ሥራ መሠራት አለበት። ለቤተ ክርስቲያኑ ጥቅም ሳይሆን ለሞቱብንና ለራሳችን ነው። እኛ እና በቅርብ የሞቱ ዘሮቻችን በመንፈሳዊ ፓስፖርታችን ላይ ማህተም ያስፈልገናል። ትውልድን ተሻግሮ ያለው የቤተሰቦቻችን አንድነት በቤተ መቅደስ ውስጥ ብቻ ነው ማዳን የሚቻለው። ደረጃዎቹ ቀላል ናቸው። ስንፈልጉ እና ቤተ መቅደስ ይዟችሁ ሂዱ። ከጊዜ በኋላ እናንተም ሌሎችንን መርዳት ትችላላችሁ። በትንሽ ባልተለመደ ሁኔታዎች ሁሉም ሰው ይህን ማድረግ ይችላል። ከዚህ ጋር የተለያዩ የሚታዩ በረከቶች አሉ። ብዙ ወላጆችና መሪዎች አሁን ያለው የዓለም ሁኔታና የቤተሰቦችና ወጣቶች ላይ ያለው ተጽዕኖ አሳስቧቸዋል። ሽማግሌ ቤድናር ቃል ገብተዋል። በቤተ ክርስቲያን ውስጥ ያላችሁ ወጣቶች ስለ ኤልያስ መንፈስ ልምድ እንድትማሩ ጋብዛቸዋለሁ። ከጠነከረ የጠላት ተጽዕኖ እንደምትጠበቁ ቃል ገባችላቸዋለሁ። የእሱ ቅዱስ ሥራ ስትለማመዱና ስትወስዱ በወጣትነታችሁ ውስጥ እና ዕድሜያችሁን በሙሉ ከአደጋ ትጠብቃላችሁ። ወንድሞችና እህቶች፣ የመጥረቢያችንን ሽፋኝ አንስተን ወደ ሥራ የመሄድ ሰዓት ነው። በጣም ለአነሱ ፍላጎቶች ብለን የራሳችንና የቤተሰቦቻችን የሰብአዊ ክብር መሥዋዕት ማድረግ የለብንም። ይህ በአባላት እና አባሎች ባልሆኑ በወጣቶችና በሽማግሌዎች በወንዶችና በሴቶች የምሠራ የእግዚአብሔር ሥራ ነው። አንዱን ቃል በመቀየር የመዝሙር 324ን ቃላት በመጥቀስ ንግግሬን ይፈጽማለሁ። ተነሱ፣ ኦ እግዚአብሔር ቅዱሱን፣ ታናሽ ነገሮችን ተዉ። ልብና ነፍስን አእምሮንና ጥንካሬን የነገሥት ንጉሡን ለማገልገል ስጡ። ኢየሱስ ንጉሥ ነው። ይህንንም የምመሰክረው በኢየሱስ ክርስቶስ ስም አሜን።
En la iglesia de Jesucristo de los Santos de
Valenya kan kedusan Jesus Christos Petekristianos tust lamagel geledul naglawi reketoch tesetonal Petekristwana baqoyo bach zamane hullu bebizu negoroch agelgiyallo Yeshmakle Enrique Alfa Falbel abat wendim endemilo band neger la miyaregelgel land neger melkamno ምንም ማያደርገው ግን ለምንም መልካም አይደለም ይላል። በልባችንና በአእምሮአችን እንዳስቀምጣቸው የሚገቡ ቃላቶች እነኚህ ናቸው። ለማገልገል አስፈላጊ መመሪያ ሲፈልግ አቅጣጫን በመፈለግ ውስጥ ባዳኝ በግለሰብና በቤተሰቦች ላይ ያለውን ትኩረት ማሳየት መጽናናት አገኛለሁ። እርሱ በእያንዳንዱ ግለሰብ ላይ ያለው ፍቅርና ቸር ትኩረት ለእያንዳንዱ የሰማይ አባት ልጅ ታላቅ ዋጋ እንደሚገነዘቡና እያንዳንዱ ግለሰብ እንዲያገለግልና በኢየሱስ ወንጌል እንዲተናከር መረጋገጥ ለኛ ተቃሚ መሆኑን አስተማረኝ። በቅዱሳት መጻሕፍት ውስጥ እንዲናነባለን፣ አስታውሱ የነፍሶች ዋጋ በእግዚአብሔር ዘንድ ታላቅ ነው። ቀናችሁ ሙሉ የምትሰሩ ከሆነ እናም አንድም ነፍስ ብታመጡ እንኳን በአባቴ መንግሥት ውስጥ ከእሱ ጋር ደስታ እንዴት ታላቅ ይሆናል። እያንዳንዱ ነፍስ ለእግዚአብሔር ታላቅ ዋጋ አለው እና የእርሱ ልጆች ነንና እሱም እንደሆነ የመሆን አቅም አለን። በእያንዳንድ መንገዶች የምንረዳቸው ሰዎች የሚያስፈልጋቸው ነገሮች ለይቶ ከማወቅ ከቻለን የኢየሱስ ክርስቶስን ፍቅር የእኛ መመሪያ መሆን አለበት። የጌታችን ኢየሱስ ክርስቶስ ትምህርቶችም መንገድን ያሳየናል። እናም የእኛ የግል አገልግሎት እንደዛ ነው የሚጀምረው፣ አስፈላጊ ነገሮችን በማግኘት ከዚያም እነዚህን ነገሮች ማከናወን። የሴቶች መረዳጃ አጠቃላይ ፕሬዚደንት ኤድ ሊንዳ ኬይ በርተን እንዳሉት መጀመሪያ አስተውሉ፣ ከዚያም አገልግሉ። ፕሬዚደንት ማንሰን የዚህ መርህ ጥሩ ምሳሌ ናቸው። በታሳስ 1996 ዓመተ ምህረት አዳኝና የእሱ አገልጋዮች በግል አገልግሎታቸው እንዴት እንዳገለገሉ ሲያሳዩ በፕሮቮ ኦሪክ የክህነት ስልጣን መመሪያ ጉዳይ ላይ በመላይ ይመራ ነበረ። ፕሬዚደንት ሞንሰን በስብሰባው ላይ የተካፈሉትን የክህነት መመሪያ ሁሉ መጨበጥ ጀመረ። በድገት አንዱ ራቅ ብሎ ብቻውን ሁሎ ትመለስ ይመለከት አዩ። ፕሬዚደንት ማንሰን ከቡድኑ ተነጥለው ወደ ልጁ ተራመዱ እና አነጋገሩት። በስሜታዊነት በመሆኑ ወዜ አርዛየስ ስላነጋገሩት ተአምራት እንደሆነ እና ለእሱና ለሚስቱ ዩናልዳ ከስብሰባ በፊት ጸሎት ላቀረበችው ጸሎት መልስ እንደሆነ ነገራቸው። ሴት ልጁ በጣም እንደታመመችና ከሚስቱ ለፕሬዚደንት ማንሰን እንዲደርስ የምትፈልገው ደብዳቤ በእጁ እንደያዘ ለፕሬዚደንት ሞንሰን ነገረው። ወንድም ዛየስ ፕሬዚደንት ሞንሰን ሰዓት እንደማይኖረውና ደብዳቤውን ለሱ መስጠት እንደማይታሰብ ነገራት። ፕሬዚደንት ሞንሰን ታሪኩን ሰማና ደብዳቤውን ጠየቀ። ከዚያም ያለ ድምፅ አነበበ። የሱፍ ኪስ ውስጥ ከተተና ጥያቄውን እንደሚመልስለት ለወንድም ዛየስ ነገረው። በዚህም ጊዜ ያን ቤተ ክርስቲያን በእሱ አገልጋይ አማካኝነት በኩል በጌታ ኢየሱስ ቅዱስ በኢየሱስ ክርስቶስ ተዳሰሱ። መልካሙ ሰማራውያ ምሳሌ ላይ ያለው የአዳኝ ቃላቶች ለእኛ እንደሚሰሩ እናምናለን። አንተም ሂድና እንደተደረገልህ አድርጋለሁ። በመስከረም 11/1991 ዓ.ም አሎ ነፋስ ፖርቶሪኮን መጣ። ሰፊ ጥፋት ነበረ። የአምስት እናት ልጆች የሆነችው እህት ማርቲኔዝ እና እኔ ያለንን ታላቅ አውሎ ንፋስ ወደ ኃይል ያለው ንፋስ አየር እቤት ውስጥ መሆን ተረፍን። የውሃ አቅርቦታችን ሲያልቅ ተጨማሪ ማግኘት አስቸጋሪ ነበረ። ያንንም ውድ የሆነ ፈሳሽ ለእኛ በማዘጋጀት ያገለገለውን ወንድም መቼ ማረሳም ፍቅር የተሞላበትና የሚያነሳሳ በሆነ መልኩም ያገለግሉን እህቶችንም ማረሳም ሄርማን ኮላን በትልቅ በፕላስቲክ ኮንተረኖች ባለው በጭነት መኪና ወደ ቤታችን መጣ። በራሱ ታላቅ እንዲህ ብሎ ውሃ የሚያስፈልጋቸው ትንሽ ልጆች እንዳላቸው አውቃለሁ። ወንድም ሙናዝም ሶስት ትልቅ የውሃ ታኒካ መኪና ላይ ጫኑ። ሳይታሰቡም ቤታቸውን ተገናኙና የተገናኘውን ውሃ መያዥ ሁሉ በመጠጥ ውሃ ሞሉት። የእኛ ጸሎት በግል አገልግሎት ተመለሰ። የእነኛ ሦስት ወንድሞች ፊት ኢየሱስ ክርስቶስ ለእኛ ያለውን ፍቅር ያንጸባርቃል። አገልግሎታቸው ጭምርም በሌላ አባባል የእነሱ ግላዊ አገልግሎት ሕይወታችን ከሚጠጣ ውሃ የበለጠ ነገር ይዞ መጣ። ለሁሉም እግዚአብሔር ወንድ ልጅና ሴት ልጅ እሱ ወደ እርሱ አስፈላጊ ደህንነት የመጠበቅና ለማወቅ ፍላጎት እንዳላቸው በማወቅ ነው። የሰማይ አባትና የእኛ አዳኝ ኢየሱስ ክርስቶስ እንደሆነ በግልና እንደሚያውቀንም እመሰክራለሁ። በዚህም ምክንያት መለኮታዊ ቅመቻችንን ጋር እንድንደርስ የሚያስፈልገንን ነገሮች ያዘጋጃሉ። በዚህ መጓዝም የሚረዳንን ሰዎች ያስቀምጣሉ። ከዚያም እኛ በእነሱ እጅ መሳሪያዎች እንሆን ዘንድ በሚያሳዩን ድርጊቶች ሌሎችን ማገልገል እንችላለን። በዚህ መንገድ ጌታ ኢየሱስ ክርስቶስ ለሁሉም የሰማይ አባት ልጆችን ይደርሳል። መልካሙ እረኛ በጎቹን ይሰበስባል። የእነርሱም ሞራላዊ ነፃ ምርጫ እንደመረጡ አንድ በአንድ ይሰበስባል። የእሱን አገልጋዮች ከመስማትና አገልግሎቱን ከመቀበል በኋላ ከዚያም ድምፁን ያስታውሳሉ እናም ይከተሉታል። እንዲህ አይነት የግል አገልግሎት ጠቅላላ የጥቅም ቃል ኪዳኖቻችንን መጠበቂያ ነው። ልክ እንደዚህ የኢየሱስ ክርስቶስ ደቀ መዛሙርት መልካም ምሳሌ መሆን ወንጌልን እናካፍላቸው ለምንችለው የእኛ ምርጥ ደብዳቤ መግቢያ ነው። አፋችንን ከፍተን የተመለሰውን ኢየሱስ ክርስቶስ ወንጌል ስንካፍል እረኛነት በሆንን በጎችን በቅጦሽ መንከባከብና የእሱን የበግ በረት ጥፍ ለመንከባከብ ኃላፊነት ይሰጠናል። ደካሞችና ቀላሎች ሆነን የሰዎች አድማጮች እንሆናለን። የእኛ አገልግሎት እና የግል አገልግሎት በምድር ላይ ባሉት ፍጥረቶች ብቻ የተወሰነ ለሞት አይደለም። ለሞቱት ሥራ ለመሥራት እንችላለን። በዚህ ሕይወት የሚያድን የኢየሱስ ክርስቶስ ወንጌልን ስርዓቶችን ለመቀበል ዕድል አልነበራቸውም ለመስጠት እናቀርባለን። ሕያውን ልቦች ወደ ሕያው ለማዞር የማስታወሻና የቤተሰብ ታሪኮችን መጽሐፍ መቀጠል እንችላለን። እንዲሁም በሕይወት ልብ ልጆቻችንን ቅድሚያታችንን መመለስ እንችላለን። የቤተሰብ መስመር ማግኘት ብቻ ነው። ትውልድ በትውልድ በዘላላ ሥርዓትና ይህንን ስናደርግ በጽዮን ተራራ ላይ አዳኞች እንሆናለን። በእጆቹ ልዩ መሣሪያዎች ለመሆን የተለየ ዕድል አለን። በትዳራችን፣ በቤተሰባችን ውስጥ በጓደኞቻችን ጋርና ከባልንጀራዎቻችን ጋር መሆንም እንችላለን። እንደ እውነት ኢየሱስ ክርስቶስ ደቀ መዛሙርቶች ያም የግል አገልግሎታችን ነው። ሕዝቦቹ በፊት ይሰበሰባሉ እና እረኛው በጎቹን ከፍየሎች እንደሚለየው እርሱ አንዱን ከአንዱ ይለያያል። እናም በጎቹን በቀኝ እጁ ፍየሎችን በግራው ያረጋል። ከዛም ንጉሡ በቀኝ ያሉትን ኑ በአባቴ የተበረካችሁ በዓለም መሠረት ጀምሮ ያዘጋጁትን መንግሥት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ እናም ታርዤ ያለበሳችሁኝ፣ ተርቤ ጎበኛችሁኝ፣ ታስሬ ጠየቃችሁኝ። እና ቅዱሳን እንዲህ ብለው ይመልሳሉ፣ ጌታ ሆይ መቼ ተርበህ አንተን አላበላንህም? እንግዳ ሆነ መቼ አየነህ? ወሰድንህ ወይም ታርዘህ አለበስንህ? ወይም ታመህ ወይም ታስረህ መቼ ጠየቅንህ? እና ንጉሡም መልሶ እንዲህ ይላችኋል፣ በእውነት እንዲህ ይላችኋለሁ፣ ለእነዚህ ለአንዱ ካደረጋችሁ ለእኔ እንዳደረጋችሁት ነው። ይህንን እናደርግ ዘንድ በኢየሱስ ክርስቶስ ስም ጸሎቴ ነው። አሜን።
Brothers and sisters,
ወንድሞችና እህቶች በዚህ ህይወት የምናደርጋቸው ውሳኔዎች የዘላለም ህይወታችን ከፍተኛ ተጽዕኖ አላቸው። በምርጫዎች ላይ ታሉት ተጽዕኖ ያላቸው የሚያደርጉ እና የማይታይ ኃይሎች አሉ። ይህንን ነጥብ ከአምስት ዓመት በፊት ታላቅ ዋጋ እንድከፍል እንዳደርጎ ሊችል በነበረው ተምሬ ነበር። በደቦናምን ከቤተሰብ ጋር ከጓደኞች ጋር አንድ ጋር እንጓጓዝ ነበር። በባህር ዳር የሽርሽር ላይ ያለን የ16 ዓመቷ ልጄ በባህር ዳር ሻዋሻ ላይ ወደ ሆነው ለመዋኘት ተጠየቀችኝ። እንደገና አደገኛ ይሆናል ብዬ እኔ መጀመሪያ ልሄድ አልኳትኝ። በአጭር ጊዜ ከዋኘው በኋላ ከባለቤቴ ጠየቅኳትና ወደ ባህር ዳር አዋሸ ቅርብ እንደሆንክ ጠየቅኳት። ከሷ አልፈው ሄደዋል አለችኝ። እኔ ሳላቀው ከባህር ዳሩ እየተገፋው በሚሄድ ነፋስ ተገፍቼ ወደ ባህር ማዕከሉ ይሄድ ነበረ። ምን ማድረግ እንዳላወቅ አላወቅኩም ነበር። ለማድረግ የማስብበት ነገር ቢኖር መመለስና ወደ ባህር ዳሩ ለመድረስ መዋኘት ብቻ ነበር። ያም ማድረግ የማይገባ ነገር ነበር። እርዳታ የለሽ ተሰማኝ። እኔን ለመቆጣጠር ከማችልበት በላይ የሆነ ወደ ባህር ማዕከል የጎትተኝ ነበር። ከዚያ በላይ መጥፎ የነበረው ባለቤቴ እኔን ውሳኔ አምና ተከትላይ ነበረ። ወንድሞችና እህቶች፣ እኔ እንባልድን ትልቅ ዕድል እንዳለኝና በእኔ ውሳኔ ምክንያት የባለቤቴ ሞት እንደመጣባት ተሰምቶኝ ነበረ። ቀስ ብለን በእግራችን በታች የሚገኝ አሸዋ ነካ እስከሚደረግ ድረስ በዋኘት በመልካምነት ለመመለስ ቻለን። በዚህ ሕይወት መጎዳሉ አንዳንዶች ደህና የሆኑ ሌሎችም ያልሆኑ ናቸው። ፕሬዚደንት ስፔንሰር ደብሊን ኪምብል እንዳስተማሩት በሕይወታችን ውስጥ በባህር ላይ እንዳሉ ነፋሶች አይነት ኃይላት የሆኑ ነገሮች አሉ ብለዋል። ስለ ሌላ ሞገድ በሕይወት ታላቅ በረከት ስለሆነው መለኮታዊ ሞገድ ልንገራችሁ። እኔ ወደ ቤተ ክርስቲያን የተቀየርኩ ነኝ። ከመቀየሬ በፊት የሕይወት ዓላማዊ የነበረው በበረዶ መንሸራረት ስፖርት ለመጫወት ፈልግ ነበረ። ከሁለት ዓመት ደረጃ ትምህርት ቤት በኋላ ዓላማዬን ለማሟራት ወደ አውሮፓ ሄድኩኝ። ከዛ በኋላ ለትንሽ ወር ካሳለፍኩኝ በኋላ ወደ ፕሮቮ ዩታ ለመመለስ መሄድ እንደሚገባኝ ስሜት መጣብኝ። ከጓደኞቼ ጋር ወደዚያ ሄድኩኝ። በፕሮቮ ያለው እኔ የተለየ ሕይወት የሚኖሩ ሰዎች ጋር ተገናኘው። ምን ለምን እንደሆነ ባላውቅም ወደ እነሱ የሚቀርብ ስሜት ነበረኝ። እነዚህን ስሜቶች ለመቋቋም ታርኩኝ። ነገር ግን ወዲያው ኖረው ወደማላውቀው ሰላምና ምቾት ተሰማኝ። ከጓደኞቼ ጋር በ1972 ዓ ም ተጠመቅኩኝ። ለመከተል የመረጥኩት ይህ አዲስ ሞገድ የእግዚአብሔር አዲስ ወንጌል ነበረ። ነገር ግን ፈተና ያልነበረው አልነበረም። ሁሉም ነገር ለእኔ ደስ አዲስ ነበር። በየጊዜ የጠፋሁትና የተምታታው መሰለኝ። በጓደኞቼ ቤተሰቦቼ ጥያቄና ፈተናዎች አቀረቡብኝ። ምርጫ ማድረግ ነበረብኝ። እያንዳንዱ ጥያቄ ጥርጣሬና ምርግግጠኛ ለመሆን መጣብኝ። ምርጫው አስፈላጊ ነበር። ለመልስ የት ነው የሚሄደው? መንገዴ ስህተት እንደሆነ ሲያሳምኑኝ የፈለጉ ብዙ ነበሩ። እነርሱን የአስደናቂ ደስታ ምንጭ ለሆነ ሊጎትቱኝ ወስነው ነበረ። በሁሉም ነገሮች ተቃናሪ ያለ የሚለው መርሆ ለራሴ የመስራትና ነፃ ምርጫውን ለሌሎች ያልተወ አስፈላጊ በደንብ ተምሬ ነበረ። ምንን ያህል ከፍተኛ መጽናኛ የምታኝን ለምን ጥዬ ዞራለሁ ብዬ ራሴን ጠየቅኩኝ። ስለዚህ ጉዳይ በአእምሮ ሰላም አልተናገርኩም። አጋጥሜ እንደነበረ እንደዚህ ነበረ። ስለዚህ በተጨማሪ የልብ ውሳኔ ውስጥ ሰማይ አባት ወደ ቅዱስ መጽሐፍትና ወደማከብራቸው ጓደኞቼ ዞር አልኩኝ። ቢሆንም መልስ ልሰጣቸውም አልችል ብዙ ጥያቄዎች ነበሩ። የፈጠሩትን አለማረጋገጥ እንዴት መልስ ለመስጠት ባልችልም ወደ ሕይወቴ የመጣውን ሰላም እንዴት ደስታ እንዲጠፋ ከመፍቀድ ከጌታ ጊዜ ሁሉንም ነገሮች እንደሚገልጽ በማመን ለእነዚህ ነገሮች ወደ ጎን አስቀመጥኳቸው። ነቢዩ ጆሴፍ ስሚት ሰላም እንዳገኘባቸው እናሆ እናንተ ትንሽ መድረክ አለባችሁ። የማይታወቀውን እኔ ጥያቄ ያለበትን ሞገድ በመተው እውነት እንደሆነ ማያውቀውን ለመጣል ወሰንኩኝ። የወንጌል እውነቶችን ለመቀበልና የማይረዳውን እነዚህ ነገሮች በእምነት በመቀበል ለሰው እንዴት ጥበበኛ የሚሻል እንደሆነ ተማርኩኝ። ለእውነት ጥያቄ ምንም ቦታ የለም ማለት ነው። የየትኛው ቤተ ክርስቲያን አባል መሆን እንደሚገባ ለመጠየቅ ወደ ቅዱስ ጥርሻ የተሸሸገ ወጣት ልጅን ጠይቁት። ትምህርትና ቃል ኪዳኖችን በእጃችሁ ይዙ ያዙ። ከዚያም በተነሳሳ መዝገብ ውስጥ የተገለጹትን በእውነት በትግታት የሚፈለግትን ምክንያት እንደሆነ እወቁ። ዮሴፍ እንዳገኘው ከእናንተ ጋር ምንም ጥበብ ቢጎድለው ሳይነቀፍ በልግስና ለሁሉም የሰጠውን እግዚአብሔር ለምን፣ ለእሱም ይሰጠዋል። ቅን የሆነ ጥያቄ በመጠየቅና መለኮታዊ መልሶችን በመፈለግ እውቀታችንና ጥበታችንን ለማሳደግ እንችላለን። ጥያቄው ለታማኝና ቅን ጥያቄ ቦታ አለ የሚል ሳይሆን፣ ነገር ግን ጥያቄዎቹ ሲመጡ ወዴት ዞራለሁ የሚል ነው። ጥያቄውም ቢኖረኝ የማውቀው እውነት አጥብቆ ለመያዝ ጥበብ ይኖረኛል። ከመጨረሻ እስከ መጨረሻ ሁሉንም ነገር የሚያሳውቅ መለኮታዊ ምንጭ እንዳለ መሰክራለሁ። ሁሉም ነገሮች በእርሱ ፊት ይገኛሉ። ቅዱስ መጻሕፍት እንደሚመሰክሩት እሱ በተጣመመ መንገድ አይጓዝም፣ ወደ ካለውም አልለወጥም። በሥጋዊና በቅርብ ወጣት ሰው በቤቱ ጎበኘኝ። መልካም መንፈስ ነበረው፣ ነገር ግን በቤተ ክርስቲያና በሙሉ እንደማይሳተፍ ተሰማኝ። አባቱና እናቱ ታማኝነቱን እስካጣ ድረስ ወላጆቹ እስከሚፈቱና ወንድሞቹና እህቶቹ ከቤተ ክርስቲያኗ በመተጣጠር ተሳታፊነትን እስኪያቆሙ ድረስ ወንጌልን በሚገኝበት ቤት ውስጥ ይገኝ ነበረ። በአባቱ ምርጫ ምክንያት ውድ የሆኑ የነፍሳትን ከኢየሱስ ክርስቶስ ወንጌል ውጪ የሚያሳድጋቸው አባት እንደማነጋግር ሰማኝ፣ ልቤንም ነካው። ሌላ የማውቀው አማኝ የቤተ ክርስቲያን አባል የሰው ለአንድ ትምህርቶች ጥያቄ ነበሩት እና በዓለም ምንጭ መልስ ለማግኘት ለመመካት መረጠ። የሰዎችን ክብር ሲፈልግ ልቡ ትክክል እንዳልሆነ አቅጣጫ ዞረ። ለጊዜም ቢሆንም ኩራት የሚያስረካ ነገር ግን ከሰማይ ኃይል ተቆርጦ ነበር። እነዚህ ሁለት ሰዎች በማይታይ ሞገድ ተያዘው፣ እናም ብዙዎቹንም ይዘው ወደቁ። በሌላም በኩል በምድር ምንም ሀብት ባይኖራቸውም በዳግም የተመለሰው ንጹሕ ትምህርት ለልጆቻቸው ከማስተማር በተጨማሪ ይህንን ትምህርት ስለኖሩበት ስለ ባለቤቴ ወላጆች ስለ ሎራና ሉዊስ ሚለር አስባለሁ። ይህም በማድረግ ዘራቸውን ከወንጌል ፍሬ እና ከዘላለማዊ ሕይወት ተስፋ ተባርከዋል። በቤታቸው ገነት የተከበረበት፣ ፍቅርና ስምምነት በብዛት የሚገኝበት እና የወንጌል መርሆች ሕይወታቸውን የሚመራበት ንድፍ መስርተው ነበር። ሉዊስና ላሩ ጎን በጎን በኢየሱስ ክርስቶስ ምሳሌ መኖር ማለት ምን እንደሆነ አሳዩ። ልጆቻቸው የትኛው የሕይወት ሞገድ ደስታንና ሰላም እንደሚያመጣ በግልጽ አዩ። እናም እንደዚህም መረጡ። ፕሬዚደንት ኪምበል እንዳስተማሩትም ጠንካራ የማይነቃነቅ ሞገድ ወደ ጻድቅ ሕይወት ዓላማችን እንዲካሄድ ለማድረግ ከቻለን እኛና ልጆቻችን የችግር የተስፋ መቁረጥና የፈተናዎች ተቃራኒ ንፋስ በመቋቋም ወደፊት ልንገፋ እንችላለን ብለዋል። ምርጫችሁን ትርጉም አላቸው። እኛ ብቻ ነገር የሚነኩት ቤተሰባችንን ዳግም በተመለሰበት መንገድ ለዘላለም ሞገድ ላይ አስገብተናቸዋል። ከዚያ ጊዜ የሚያስደነግጥ አእምሮ ስዕል አለ። በዚያ መስከረም ቀን በህዳር ባህር ላይ እንሸራሸረ እያለች ለሴት ልጄ ሌኒ አሁን ሂጂ ብላት ኖሮ ወይም በእኔ ምሳሌ ተከተለኝነት ተመልሳ በመዋኘት ለመምጣት ባትችልስ ኖሮ ምሳሌ በባህሩ ሞገድ ተጎትቶ እንደገና እንዳትመለስ የሚያደርገው ውጤት በነበረበት ለመኖር ችል ነበር። የሰማይ አባታችን ምርጫችን የሚመራ የመንፈስ ቅዱስ ታላቅ ስጦታ ሰጥቶናል። እነዚህን ለመቀበል ብቁ ሆነን በምንኖርበት ጊዜ መነሳሻና ራእይ ለመስጠት ቃል ገብቶልናል። ይህንን መለኮታዊ ስጦታ እንድንጠቀምበትና ምርጫችሁን ስታስገቡም ውሳኔዎቹ በኢየሱስ ክርስቶስ ወንጌል ላይ በጥብቅ የተከለከሉ ናቸው በማለት ራሳችሁ እንድትጠይቁ ጋብዛችኋለሁ። ትልቅም ይሁን ትንሽ የሰማይ አባት የዘላለም በረከቶች ባለማል እናንተና ለምታፈቅሯቸው ለማረጋገጥ መስተካከል የሚያስቸግር እንድታደርጉ ጋብዛለሁ። ኢየሱስ ክርስቶስ አዳኝና ቤዛ እንደሆነ መሰክራለሁ። ከእርሱ ጋር የምሰራቸው ሥራ ቃል ኪዳን ቅዱስ እንደሆነ መሰክራለሁ። ከቅዱስ ነገሮች ጋር መቀለድ የለብንም። በታማኝነት እንድንቆይ የምጸልየው በኢየሱስ ክርስቶስ ስም ነው። አሜን።
My message is directed
በተለያየ ሁኔታ የኋላኛው ቀን ቅዱሳን ኢየሱስ ክርስቶስ በተከታታይ አባሎች ላልሆኑት ግለሰቦች ላይ ነው። ብዙዎቻችን አንስታችሁ ልታቆ የምትችሉት መሰረታዊ የሆነ ጥያቄ እናገራለን። ለምንድን ነው የኋላኛው ቀን ቅዱሳኖች ስለሚያምኑት ነገር ለመናገርና ስለ ቤተክርስቲያን እንድናውቅ ለመጋበዝ የሚጓጉት? የጌታ መንፈስ በጥሩ ሁኔታ መናገር እንድችል እንድረዳኝና ለዚህ ተቃሚ ጥያቄ መልስ ሰጥ በግልጽ እንድትረዱኝ ጸልያለሁ። መለኮታዊ ውክልና የኢየሱስ ክርስቶስ ታማኝ ደቀ መዛሙርት ሁሌም ታታሪ ምስዮኖች ሆነው ነበር እናም ሁሌም ይሆናሉ። ምስዮን የኢየሱስ ክርስቶስ ተከታይ ሆኖ አዳኝ መሆኑን ይመሰክራል፣ የወንጌሉን ሁኔታዎችን ያውጃል። የኢየሱስ ክርስቶስ ቤተ ክርስቲያን ሁልጊዜ የምስዮን ቤተ ክርስቲያን ነበር እናም ሁልጊዜም ይሆናል። በአዲስ ክዳን ላይ እንደተገነዘበው በጌታ ለሐዋርያዎች የተሰጠውን የአዳኙን ቤተ ክርስቲያን እያንዳንዱን አባል መለኮታዊን ውክልና ለማሳየት ርዳታ ለማድረግ ኃላፊነትን ተቀብለዋል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አስተምሯቸው፣ ያዘዝኳቸውን ሁሉ እንድትጠብቁ እያስተማሯቸው እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። የኋለኛው ቀን ቅዱሳን ስለ ጌታ ኢየሱስ ክርስቶስ እና መልሶ ስለ ተቋቋመው የእርሱ ወንጌል የማስተማር ኃላፊነታቸውን ይወስዱታል። በጥንት ጊዜ በአዳኙ የተመሠረተው አንድ ዓይነት ቤተ ክርስቲያን እንደገና በምድር ላይ በእርሱ በኋለኛው ቀን እንደተመሠረተ እናምናለን። የእርሱ ወንጌል ትምህርት መሠረታዊ መርሆዎች፣ የክህነት ሥልጣን ሥነ ሥርዓቶችና ቃል ክዳኖች ዛሬም በቤተ ክርስቲያኑ ውስጥ ይገኛሉ። ከእኛ ጋር በቤተ ክርስቲያን እንድትካፈሉና ከምስዮን ጋር እንድትማሩ ስንጋብዛችሁ ምርት ልንሸጣችሁ እየሞከርን አይደለም። አንድ ቤተ ክርስቲያን አባልነት የመንግሥት ሰማይ ውድድር ሽልማቶች ወይም የጉርሻ ነጥቦችን አንቀበልም። ዝም ብለን የቤተ ክርስቲያን ቁጥር መጨመር እየፈለግን አይደለም። እናም በተለይም አስፈላጊ እኛ እንደምናየው እንድታምኑ ለማስገደር አንሞክርም። መልሶ ስለ ተቋቋመው ወንጌል እውነታን እንድትሰሙ የምንጋብዛችሁ ነን። ከእናንተ ጋር የምንካፈላቸው ነገሮች እንድታጠኑን፣ እንድታሰላስሉ፣ እንድትጸልዩ እናም እውነት መሆናቸው ለራሳችሁ ለማወቅ እንድትችሉ ነው። አንዳንዶቻችሁ ነገር ግን በኢየሱስ አምኛለሁ እናም ትምህርትን ተከታያለሁ ብላችሁ ልትውት ትችላላችሁ፣ ወይም እግዚአብሔር በእርግጥ በሕይወት እንደምኖር እርግጠኛ እንዳልሆናችሁ ይሆናል ብላችሁ ሊሆን ይችላል። ግብዣችሁ ሃይማኖት፣ ባህላቸው ወይም የሕይወት ተማክሮች ለመቀነስ የምንሞክርበት አይደለም። እውነት እንደሆነ የምንታወቁበት ነገሮች፣ መልካም ነገሮች ጠብቁ። እናም መላእክቴን ፊቱን ልክ ኢየሱስ ሁለት ደቀ መዛሙርቱን መጥተው እንደሚያዩ እኛም መልሶ የተቋቋመውን ኢየሱስ ክርስቶስ ወንጌል እውነት ነው ብላችሁ የምታምኑ ነገሮች የሚያስፋፋና መጥታችሁ እንድታዩ እንጠይቃችኋለን። በእርግጥ ይህን መልእክት ለሁሉም ሀገር ዜጎች፣ ቋንቋዎችና ሕዝቦች ለመካፈል የበለጠ ኃላፊነት ይሰማናል። እናም ለዛ ነው ዛሬ ከ87,000 በላይ የሚሆኑ ሚስዮኖች ኃይል በዓለም ዙሪያ በ150 በላይ ሀገራት ውስጥ የምንሠራው። እነዚህ አስደናቂ ወንዶችና ሴቶች የቤተ ክርስቲያናችን አባላት ኢየሱስ ክርስቶስን ዘላለማዊ ወንጌል ለማወጅ እያንዳንዳችን የተቀበልነውን መለኮታዊ ሹመትና የግል ኃላፊነታችን ለማሟላት ያግዛሉ። ነገር ግን ይህን መልእክት ለማወጅ ያለን ጉጉት የመንፈሳዊ ተግባር ውጤት ብቻ አይደለም። መልሰው የተቋቋመው ኢየሱስ ክርስቶስ ወንጌል እናንተ ጋር የማካፈል ምኞታችን እነዚህን እውነታዎች ለእኛ ምን ያህል ጠቃሚ መሆናቸውን የሚያሳይ ነጸብራቅ ነው። እኛ ለምን እምነታችን ለእናንተ ለማስረዳት እንደምንሻ እኔና ባለቤቴ ከብዙ ዓመታት በፊት በሁለት ወንድ ልጆቻችን ባገኘነው የሕይወት ልምድ አማካኝነት በበለጠ ሁኔታ መግለጽ እንችላለን። አንድ ምሽት ሱዛንና እኔ በቤታችን ውስጥ ከመስኮት አጠገብ ቆመንና ሁለት ትናንሽ ወንድ ልጆቻችን ውጪ ሲወጡ ተመልከን። በጫወታቸው ወቅት ከሁለት ታናሽ ልጆች በትንሽ አደጋ ውስጥ ተጎድቶ ነበር። በጣም እንዳልተጎዳ በፍጥነት ተገነዘብን። እናም አፍጣር ዳታ እንደሚያስፈልገው ወሰን። ስለ ወንድማዊ ደግነት መርህ የነበረውን የቤተሰባችንን ውይይት እንደሚገባቸው ለማየት ፈለግን። ከዛ ቀጥሎ የተከሰተው ነገር አስገራሚና አስተማሪ ነበር። ታላቅ ወንድሙ ታናሽ ወንድሙን አጽናናው እና በጥንቃቄ ወደ ቤት እንድመለስ ረዳው። ሱዛንና እኔ የመስኮቱን ነገር ለማየት ቃ ቤቱ ሆነን እና ተጨማሪ የሰውነት ጉዳት የሚከሰት ከሆነ ወይም አስከፊ ጉዳት የሚከሰት ከሆነ ወዲያው ጣልቃ ለመግባት ዝግጁ ነበርን። ታላቁ ወንድም አንድ ወንበር ወደ ቃ ቤቱ መጠብቂያ ሳበ። ወንበሩ ላይ ወጣ። ወንድሙም ወንበር ላይ እንዲወጣ አገዘው። ውሃውን ከፈተው እና በታናሽ ወንድሙ በተፈቀደው እጅ ላይ ብዙ የእቃ ማጠቢያ ሳሙና ማፍሰሱን ቀጠለ። ቆሻሻውን ቀስ በቀስ ለማስወገድ የተቻለውን አደረገ። የትንሹ የወንድሙ ሁኔታ በትክክል ለመግለጽ ከመጽሐፍ ቅዱሳት በወጣ ቋንቋ ብቻ ሊገለጽ ይችላል። እናም ይጮኻሉ እናም ዋይ እያሉ ያለቅሳሉ እናም በትጋዜ ይጮኻሉ እናም ጥርሳቸውን ያፋጫሉ እናም የትንሹ ልጅ ጮኸ። ጽዳቱ ካለቀ በኋላ እጁ በጥንቃቄ በፎጣ አደረገ። በመጨረሻውም ጮኸቱ ቆመ። ከዛ ታላቅ ወንድሙ ባንኮኒው ላይ ወጣ። ሳጥን ከፈተ እና አዲስ የቆዳ ቅባት መድኃኒት አገኘ። በወንድሙ ላይ ያለውን የተላጠ ነገር እና መድኃኒቱን ላይ አስቀመጠው። ታላቁ ወንድሙ በተጎዳ እጁ ላይ ሁሉንም የቆዳ ቅባት መድኃኒት አደረገበት። ጩኸቱ አላበቃም። ትንሹ ወንድሙ በግልጽ የቅባት ውጤት ከእቃው መታጠቢያው ሳሙና የበለጠ አድንቆት ነበር። ታላቅ ወንድሙ ቅባቱን ወዳገኘበት ሳጥን እንደገና ተመለሰ እና አዲስ የፋሽን ሳጥን አገኘ። ከዛ ፈተናውን በወንድሙ እጅ ላይ ከላይ እስከ ታች ከእጅ አንጓው እስከ ክርፍሻው አደረገ። ድንገተኛ አደጋውም በመቅረፍና እቃ ቤቱ በማቅባትና በመቅለያ ሞላት። ሁለቱ ወንድማማቾች ብሩህ በሆነ ፈገግታ እና ተደስተው ነበር። ከዛ በኋላ የተከሰተው በጣም አስፈላጊ ነበር። የተጎዳውን ወንድም የቆረጠውን ፈሳሽ ያለቀውን የቆዳ ቅባት ሰበሰበ እና ወዲያ ውጪ ተመለሰና ወጣ። ቶሎ ብሎ ጓደኛውን ፈለገ እና ቅባቱንና ፈሳሹን እጃቸው ላይ ማድረግ ጀመረ። ሱዛንና እኔ በቅንነት ጉጉትና በመመልከት ፍጥነት በጣም ተገረም። ያ ትንሽ ልጅ ያደረገውን ለምን አደረገ? እርሱ በተደረገው ሰዓት የረዳውን ተመሳሳይ ነገር ለጓደኞቹ ወዲያውና በቀላሉ ለመስጠት ፈለገ። ያ ትንሽ ልጅ ያንን ነገር ለማድረግ መለመን፣ መስማት ወይም መገፋፋት አልነበረበትም። ለመካፈል የነበረው ፍላጎት በቀላሉ እርዳታ የሚሰጥና ጥቅም ያገኘውን ሰው ልምድ ውጤት ነው። ብዙዎቻችን አንዳንድ ጎልማሶች እንደ ጎልማሶች በጣም የተሰቃየንበት ህመም የሚያስወግድ ህመም ወይም መድኃኒት ስናገኝ ወይም ፈተናዎች በድፍረትና እንቆቅልሾች ቦታዎችን መጋፈጥ የሚያስችለን ምክርን ስንቀበል በተመሳሳይ መልኩ ጸባያችን እናሳያለን። ለኛ በጣም ትርጉም የሚሰጡን ነገሮች ወይም የረዱንን በሌሎች ጋር ማካፈል በጭራሽ ያልተለመደ ነገር አይደለም። አንድ አይነት ንርፍ በታላቅ መንፈሳዊ ነገሮች ጥቅሞችና የሚያስከትለውን ውጤት ላይ የተረጋገጠ ይሆናል። ለምሳሌ መጽሐፍ ሞርሞን በመባል የቅዱስ መጽሐፍ ይዘት ውስጥ ለህ የሚባል የጥንት ነቢይ መሪ ስለተቀበለው ህልም ያስተምራል። በለህ ህልም ውስጥ ማይከላዊ ዋናው ነገር የህይወት ዛፍ ነው። ይህም የእግዚአብሔር ፍቅር ከሁሉም ነገሮች በላይ አስፈላጊ የሆነውንና ለነፍስ በጣም ደስ የሚያሰኘው የሚወክል ነው። እናም ለሃይም እንዲህ አለ፣ እጄ ከፍሬዎቹ ተካፈልኩ፣ ከዚያም በፊት ከቀመስኩት ሁሉ ጣፋጭ እንደሆነች አየሁ፣ ከዚያም በፊት ካየሁት ጣፋጮች ሁሉ የበለጠ ነኝ። ከዚያም ካለፈ ከተካፈልኩት ነፍሴ እጅግ በጣም ደስታም ተሞላ፣ ስለነሆም ነፍሶቼን ሞላ። ስለሆነም ቤተሰቦቼም ደግሞ ይካፈሉ ዘንድ መመኘት ጀመርኩ። እግዚአብሔር ለልጆቹ ያለው ፍቅር ታላቅ መግለጫ የክርስቶስ ምድራዊ አገልግሎት የኃጢአት ክፍያውና ትንሣኤው ነው። ዛፉ ላይ ያለው ፍሬ የአዳኙ የኃጢአት ክፍያ በረከቶችን ይወክላሉ። የሊሃይ ዛፍ ፍሬ ለመብላት የነበረው የፈጠነ መልስና ተለማምዶ ታላቅ ደስታ ፍሬውን ከቤተሰቡ ጋር ለመካፈልና ቤተሰቡን ለማገልገል የነበረው አዳጊ ፍላጎት ነበር። ስለሆነም ወደ ክርስቶስ ስመለስ በፍቅርና በአገልግሎት ወደ ሌሎች ሰዎችም ተመለሰ። ሌላ በመጽሐፍ ሞርሞን ውስጥ ጠቃሚ ክፍል አንዱ ኤኖስ ስለተባለው ሰው የቅንና የልመና ጸሎት በእግዚአብሔር ከተሰማና ከተመለከተ በኋላ እንሰማለን። እናም ነፍሴቼ ተራበች፣ እናም በፈጣሪዬ ፊት ተንበረከኩ፣ እናም ለነፍሴም በኃይለኛ ጸሎት ልመና ወደ እርሱ ጮኩ፣ እናም ቀኑን ሙሉ ጮኩ። አዎን፣ ምሽቱ ስመጣ ድምፄን ለሰማይ እስከምደርስ ከፍ አደረግኩ። እናም አንድ ድምፅ ወደ እኔ መጣ፣ እንዲህ አለኝ፣ ኢነስ ኃጢአቴ ይቅር ተብሎአል፣ እናም አንተ የተባረክ ነህ። እናም እኔ ኢኖስ እግዚአብሔር ሊዋሽ እንደማይችል አወቅኩኝ። ስለሆነም በደሴ በደሌ ተወገደልኝ። እናም ጌታ ይህ እንዴት ሆነ አልኩት። እናም እርሱም አለኝ፣ ባለህ ሰምተህ በምታውቁ በክርስቶስ ባለህ እምነት ምክንያት ነው። ስለሆነም ሂድ፣ እምነትህን አድንሃል። አሁን እንዲህ ሆነ፣ እነዚህን ቃላቶች በሰማ ጊዜ ለነፊ ወንድሞቼ ደህንነት ማሰብ ጀመርኩ። ስለሆነም ለእርሱ ነፍሴን ሁሉ ወደ እግዚአብሔር አፈሰስኩ። ኤኖስ በሙሉ ልቡ ወደ ጌታ ስመለስ ለቤተሰቦቹ፣ ለጓደኞቹና ለተባባሪዎቹ ደህንነት ያለው መጨነቅ በአንድ ጊዜ ጨመረ። ከእነዚህ ሁለት ታሪኮች የምንማረው የምጸና ትምህርት ብኖር አንድን ተግባራዊ ዝም ብለን ከማከናወን በላይ የሆነ ቅንና የእውነተኛ አገልግሎት ማድረግ ከመቻለን በፊት የኢየሱስ ክርስቶስ ኃጢአት ክፍያ በረከቶች በግል ሕይወታችን ውስጥ የማለማመድ አስፈላጊነት ነው። እንደ ልሂይ ኤኖስና በታሪኩ ውስጥ በገለጽኩት የእኛ ትናንሽ ወንድ ልጅ እኛ እንደ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን አባላት ከመንፈሳዊ ጥርጣሬና ከኃጢአት ጋር የምናገናኝ ጭንቀት ተሰምቶናል። እንዲሁም የአዳኙ ወንጌል መርሆች በመማርና በመኖር ብቻ የሚገኘውን የሚያጣራውን የህሊና ሰላምን መንፈሳዊ ውሳኔ እንድናሳታካ የሚሰጠውን ተለማምደናል። የኢየሱስ ክርስቶስ የኃጢአት ክፍያ ንጹሕና ጽዱ መሆኑን የሚያስችል የመንፈስ ቁስሎችን የሚፈውስ ጥፋታችንን የሚያስወግድ ማጽጃ የሚሆንና በጥሩና በመጥፎ ጊዜያት ታማኝ እንደምንሆን ይሰጣናል። ለእናንተ ለኋለኛው ቀን ቅዱሳን ኢየሱስ ክርስቶስ አባል ላልሆናችሁና የቤተሰብ አባላት እኛ ለምን ምስዮኖች እንደሆን ለማስረዳት መሠረታዊ ምክንያቶችን ለመግለጽ ሞክሬያለሁ። ፍጹም እውነት ሙሉ በሙሉ እውነተኛ የሆነ ነገሮችን ለማዋረድና ለማጥፋት እየጨመረ ባለበት ዓለም ውስጥ ይገኛል። በመጪው ቀን ይንበረከካሉ ዘንድ እና ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው። ክርስቶስ ኢየሱስ ፍጹም በሆነ ሁኔታ ተዘላለማዊ አብ የተወለደ አንድ ልጅ ነው። እንደርሱ ቤተ ክርስቲያን አባላት እንደምኖርና ቤተ ክርስቲያኑ በሙሉነት በእነዚህ የኋለኛው ቀናት እንደተቋቋመች እንመሰክራለን። እንድትማሩና መልእክታችን እንድትፈታትኑ የምንበረታቻቸው ጥረቶች የመነጩት የኢየሱስ ክርስቶስ ወንጌል በሕይወታችን ውስጥ በበረከተው አዎንታዊ ስሜት ነው። አንድ ጊዜ በሙከራነት ወቅት የማንመች ወይም ቀጥተኛ ወይም የማናቋረጥ ልንሆን እንችላለን። ነገር ግን ኃላፊነታችን እንደ ጌታ አንዱ ሐዋርያና በነፍሴ ሙሉ ጉልበቴ የእርሱን መለኮታዊና እውነታዊነት እመሰክራለሁ። እናም እንድትመጡና እንድታዩ እጋብዛለሁ። በተቀደሰው በሆነው በስሙ ኢየሱስ ክርስቶስም አሜን።
At the conclusion of the conference, we express
የመጨረሻ የልብ ምስጋናችንን ለነዚህ አገልግሎት ለመዘጋጀት በትጋት ለሰሩት በሙሉ ምስጋና እናቀርባለን። የተናገሩትና የሚያነሳሳ ሙዚቃ ያቀረቡትንም እናመሰግናለን። የዚህ ስብሰባ የመጨረሻ ተናጋሪ ውድ ነቢያችን ፕሬዚደንት ቶማስ ኤስ ማንሰን ናቸው። ከእርሳቸው ንግግር በኋላ ዘማሪዎቹ ይህንን ጉባኤ ሁሌም ለአንተ እንጸልያለን የሚለውን መዝሙር በመዘመር ይዘጋሉ። የመጨረሻው ጸሎትም የሰንበት ትምህርት አጠቃላይ አመራር የመጀመሪያ አማካሪ ወንድም ጆን ኤስ ታነር ያቀርቡልናል። እናም ጉባኤው ይፈጸማል።
My brothers and sisters,
ወንድሞችና እህቶቼ ሁለት ያነሳሳች መልእክቶች ክብራዊ ቀኖችን ተካፍለናል። የዚህ ስብሰባዎች ውስጥ የነበረው መልካም ስንካፈል ልቦቻችን ተነክተዋል እናም እምነታችንም ጠንክረዋል። ስናጠቃልልም የሰማይ አባታችንን ለእኛ ላለው ብዙ በረከቶች እናመሰግነዋለን። በስብሰባ ውስጥ ባሉት በተሰጡት ውብ መዝሙሮች ከፍ ብለናል እናም ተነሳስተናል። የተሰጡት ጸሎቶችም ወደ ሰማይ አቅርበውናል። መላው ቤተ ክርስቲያኗ ልባዊ ምስጋና በዚህ ጉባኤ ከጥሪ ከተሰናበቱት ሰዎችም ልገልጽ እፈልጋለሁ። እናፈቅራቸዋለን። ለጌታ ሥራ ባላበረኩትና አስተዋጽኦች ብዙ ነገርና የሚሰጡት ትውልዶች ሁሉ ይሰማናል። ወረቤቶች በቤቶቻችን ከዚህ በፊት ከነበረው በተሻለ ትንሽነት የተሻለ ለመሆን መወሰን እንመስል። ትንሽ ደጎችንና በበለጠ አሳቢ እንሆን። ለአባል ጓደኞቻችን ብቻ ሳይሆን የእኛ እምነት ተከታታይ ላልሆኑትም ጭምር እጃችንን ለእርዳታ እንዘርጋ። እነሱ ጋር ስንቀራረብም ለእነሱ ያለንን ክብር እናሳያቸው። ሁል ቀን በፈተና የሚቸገሩ ሰዎች አሉ። መቆራቆራችንና የእርዳታ እጃችንን ለእነሱ እናሳይ። እርስ በራስ ስንተሳሰብ እንባረካለን። አዛውንቶችንና የቤት ሰራተኞችን ለሁለንታ እናስታውስ። እነርሱን የመጎብኘት ጊዜ ስንወስድ እየተወደዱና ቦታ እንደተሰጣቸው ያውቃሉ። ትክክለኛ ነገር በሁሉም ጊዜ እና በሁሉም ሁኔታዎች ውስጥ ለማድረግ በመሞከር የማንዋሽና ሐቀኛ ሰዎች እንሆን። ስለሆነም በዓለም ውስጥ ብርሃን ሆነን የኢየሱስ ክርስቶስ አማኝ ተከታዮች የጽድቅ ምሳሌዎች እንሆን። ወንድሞቼና እህቶቼ ለእኔ ብላችሁ ለጸለያችሁ ጸሎት አመሰግናችኋለሁ። በሙሉ ልቤና ጥንካሬ እግዚአብሔርን ፍቃድ ለማግኘት ለማድረግ እና እርሱንና እናንተን ለማገልገል በምጥርበት ጊዜ አጠናክረውኛል፣ ከፍ አድርገውኛል። ይህን ጉባኤ ስንፈጽም የሰማይ በረከቶች ለእያንዳንዳችሁ ላይ ተስተላልፈዋለሁ። ከቤታችሁ ርቃችሁ ላላችሁ ሰዎች ወደ እነሱ በሰላም ተመለሱ እናም ሁሉንም ነገር በሰላም አገኙ ሁላችንም የሰማይ ወነተኛ እናሰላስልና ይህን ጉባኤ ሲጀመር ከነበረው የበለጠ ቆራት ደቀ መዛሙርቶች እንሆን ከስድስት ወር ጊዜ መመለስ እስከምንገናኝ የጌታ በረከት በላያችንና እንዲሁም በሁላችንም ላይ እንዲሆን እጠይቃለሁ ይህን የማደርገው ቅዱስ በሆነው ስሙ እንዲሁም በኢየሱስ ክርስቶስ በጌታችንና በአዳኛችን ስም ነው አሜን
Our beloved Father in heaven,
This has been a broadcast of the
184th ይህንን ያለፈቃድ ማባዛት መቅዳት በጽሑፍ ማተም ወይ ሌላ መጠቀም የተከለከለ ነው።